ሄሎ፣ እንደምን ዋላችሁ? እንደምን አመሻችሁ? እሰማለሁኝ።
ትሰማያለሽ?
እሺ፣ ጋሽ በቄ እግዚአብሔር ይባርኮት። እንደምን አመሻችሁ? ለሁላችሁም መልካም ሰንበት። ይሄ የአርብ ማታ ፕሮግራማችን ነው። ዛሬ የምናየው ወደ ዘላለም የሚለውን 13ኛውን የሰንበት ትምህርት ነው። በመዝሙር እህታችን ለምለም ወልዶ ታገለግለናለች። በሰንበት ትምህርት ደግሞ ፓስተር ተወልደ ያገለግሉናል። በጸሎት ጋሽ በቄ ያገለግሉናል። እንሆ በጸሎት ፕሮግራማችንን እንጀምራለን። የዛሬ 13ኛው የሰንበት ትምህርታችን መታሰቢያ ጥቅሱ ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋልና እርሱን እንድንመስል እናውቃለን። እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንድንመስል እናውቃለን ይላል። አንደኛ ዮሐንስ 3:2 ላይ ይለናል። እና እንጸልይ። በዘላለም ፍቅር የምትወደን አባታችን አምላካችን የሰራዊት ጌታ እግዚአብሔር አባትና አምላክ ሆይ ተመስገን። እናመሰግናለን። ክብር ምስጋና ላንተ ይሁን። ሁላችንንም በያለንበት ጌታ ሆይ ጠብቀህን በቸርነትህና በምሕረት በደግነት በመልካምነት በፍቅርህ በትዕግስትህ ጌታ ሆይ ተሸክመህን በጸጋ ሁሉ ጌታ ሆይ እንደገና ስምህን ለመጥራት በፊትህ ለመሰብሰብ ከቃል ለመስማት ጌታ ሆይ እድል ስለምሰጠን እንድንዘምር እንድንጸልይ ፊትን እንድንፈልግ አንተ ለእኛ ያለህን ጌታ ሆይ ሀሳብ ስለምትገልጽልን ስለምታስተምረን በእኛ ላይ ትዕግስትን ስለምታበዛ እጅግ አድርገን እናመሰግናለን። እግዚአብሔር የሰማይ አባት ሆይ በዚህ የ13 ሳምንት የሰንበት ትምህርት በብዙ መንገድ ተናግረህናል፣ አስተምረህናል። ይህም ደግሞ እኛና ከአንተ ጋር ያለንን ግንኙነት እንዴት እንደሆነ እንድንፈትሽ በተለያየ መልኩ እንድናይ አሳይተህናል ጌታ ሆይ። በዚህ ደግሞ በእውነት በሕይወታችን እየደጋገምን የምንሰማው እየደጋገምን የምንናገረው እየሰማን የማናምነው እንዳይሆን የማንታዘዝ እንዳይሆንብን እግዚአብሔር ወይ በእውነት በሕይወታችን ውስጥ ለውጥ እንዲመጣ በእውነት ወደ አንተ ደግሞ በየአንዳንዱ በተማር ነው እርምጃችን እንግዲህ ወደ አንተ እየተጠጋን ወደ አንተ እያደግን እንድንሄድ አቤቱ የሰራዊ ጌታ እግዚአብሔር ወይ በመንፈስህ እንድትረዳን እንለምንሃለን። አልህ እንደሚለው በእኛ የጀመርከውን አንተ ነህ የምትጨርሰው፣ ሁሉንም ደግሞ የምታደርግልን አንተ ነህ ጌታ ሆይ። ክብር እንደዚህ አይነት ክብር ለዘላለም የምንሆንበትን የዘላለምን ሕይወት የሰጠህን ሁሉ ከአንተ ስለሆነልን እጅግ አድርገን እናመሰግናለን። በተለየ መንገድ ስለምታየን፣ ስለምትወደን፣ በተለያየ መንገድ ስለምታስተምረን፣ ስለምትናገረን ለልባችን ቅርብ ስለሆንክ ጌታ ሆይ እጅግ አድርገን እናመሰግናለን። አሁንም ደግሞ አባታችንና አምላካችን በመሰብሰባችን መካከል አንተ እንድትገኝ አንተ እንድታስተምረን ጌታ ቅዱስ መንፈስህ እንዲያግዝን። እነሆ የሰንበት ዕለት ነው። እነሆ በሀሳብ በስጋም በአይምሮም ሁሉ በማረፍ በእግሮች ስር ተሰብስበን ቁጭ እንድንል ጌታ ሆይ እንድትረዳን፣ እንድትባርከን፣ እንድትናገረን ጌታ ሆይ ፈቃዳችንን ከማድረግ እንድንቀጠል ሰንበትን ደስታ ብለን እንድንቀበለው ጌታ ሆይ እንድትረዳን። ብዙ የሚያዋዥቀን ብዙ ካንተ እቅፍ ውስጥ ሊጎትተን የሚችል ብዙ ነገር እንዳለን አንተ ታውቃለህ። ድካማችን ሁሉ ታውቃለህ። እውነተኝነታችንን ሁሉ አንተ ታውቃለህ። እግዚአብሔር አባት ሆይ ምስጢራችንን የምታውቅ አንተ ብቻ ነው። ደግሞም ድካማችንንም በማወቅ የምትሸፍነን የምትደብቅልን ነገራችን ሁሉ እንደገናም የምታቆመን አንተ ነህ። እግዚአብሔር የሰማይ አባት ሆይ በፍቅር በቸርነት በምሕረት ሁሉ ደስ ይለናል ጌታ ሆይ። ደግሞም ተማርከናል ጌታ ሆይ እናመሰግንሃለን። አሁንም ደግሞ ጌታ ሆይ ይህንን የሰንበት ትምህርት የሚመራውን ፓስተርን አንተ እንድትባርከው በእውነት መንፈስ ቅዱስ እንዲያግዘው ለራሱ እንዲናገረው ጌታ ሆይ እነሆ እሱም በሚኖርበትን ጸጋ እንደ ፈቃድህ እንድታበዛለት እንድትረዳው ጌታ ሆይ ቃልህንም በአንደበቱ እንድታደርግ መንፈስ ቅዱስ እንዲረዳው እለምንሃለውኝ። ቤተሰቡን፣ ልጆቹን፣ አገልግሎቱን ሁሉ አንተ ባርክ እግዚአብሔር አባት። በዚህ ምሽት ወደዚህ የመጡትን ልጆችን በሙሉ እያንዳንዳቸውን ለልባቸው ያላቸውን ሸክም ሁሉ ኑ እናንተ ደካሞች ሸክማችሁ የከበደን ኑ ወደ እኔ አሳርፋችኋለሁ እንዳልክ ጌታ ሆይ ወደ አንተ በመምጣት ማረፍ ለእያንዳንዳችን እንዲሆንልን የልባችንን ጭንቀታችንን ያለንን ሸክም በፊት የምናቀርበው የምንለምንህን ስለ ሀገር ቢሆን ስለ ቤተሰብ ቢሆን ስለ ልጆች ቢሆን ስለ ትዳር ቢሆን ስለ ጤንነት ቢሆን ስለ ሁሉ አንተ ሁሉን ታውቃለህ። ስለ ሁሉም ደግሞ ግድ ይልሃል ጌታ ሆይ እና እንሆ በሁሉ ጣልቃ እንድትገባ እንለምንሃለን። ሁሉም ነገራችንን ደግሞ አሳልፈን ላንተ እንሰጥሃለን ጌታ ሆይ። ይህን ጊዜ በእኛ ብቻ ሳይሆን በዚህ ሰዓት የሚሰበሰቡትን በሙሉ በተለያየ ቦታ የሚደረገውን የሰንበት መግቢያ ፕሮግራም ሁሉ አንተ እንድትገኝ እንለምንሃለን። አንተ አሁንም በማዕከላችን ተገኝ። ቅዱስ መንፈስህ ይምራን ጌታዊ። በመዝሙር የሚያገለግሉ ልጆችን አንተ ባርክ። መንፈስ ቅዱስ በማዕከላችን ይገኝ፣ አትለየን። በአንድያ ልጅ በክርስቶስ ኢየሱስ ስትል ስማን፣ አሜን። አሜን። እንደምን አመሻችሁ በድጋሚ። እግዚአብሔር አምላክ ይባርካችሁ፣ ምርጫችሁ አድርጋችሁ ወደዚህ ስለመጣችሁ። አሁን የሰንበት ትምህርታችን እስከምንጀምር የመዝሙር ጊዜ ይኖረናል።
እኔ ዘምራለሁ።
እሺ ጋሽ በቄ።
ምድሮ መጽሐፋችን 195 የደስታ የረፍት ቀን እውነት ነው። ጌታ ኮር ዘምራለሁኝ። የደስታ የረፍት ቀን የደስታ ብርሃን ቀን የሐዘን መራቂያ በጣም የተዋበች በዚያ ስንቀን ለመስገድ በዙፋን ፊት ቀርበን እንዘምርማለን ቅዱስ ቅዱስ ብለን። አንቺ የታጠርሽ ወደብ ሞገድ የማይነካሽ ውቧ የአታክልት ቦታ በመስኖ የረካሽ ከምትሰጪን ውሃ ጠጥተን እንረካለን። ባንቺ ላይ ቆመን ልናይ የተስፋ ሀገራችን የመታሰቢያ ቀን አንቺ የፍቅር ቀን የሰማያዊ ደስታ የምታሳስቤን አዲስትንም ጸጋ እንቀበላለን። የቀረውን በረከት ከላይ ቆየናል። አሜን
አሜን አሜን አሜን። ጋሽ በቄ እግዚአብሔር ይባርኩት። ሌላ
እኔ ዘምራለሁ።
እሺ ለምለም።
መዝሙር 87 ከኢየሱስ ጋር በደህና ሄዳለሁ የሚለውን ዘምራለሁ። መልካም የሰንበት ዋዜማ። ከኢየሱስ ጋር በደህና ሄዳለሁ በዚህ ዓለም በእርሱ ከተመራው ያለ እርሱ ደስታዬ ከንቱ ይሆናል። እርሱ ግን ፍርሃትን ሁሉ ያጠፋል። ከማንም ከቶን አልፈራም። ከኢየሱስ ጋር በደህና እሄዳለሁ። ኢየሱስ ክርስቶስ ከኔ ከቶ አይርቅም። ሌላ ወዳጅ ሲረሳኝ አይረሳኝም። እጆቹ በጭንቁ መንገድ ቢመሩኝ ከእርሱ ዘንድ የምስጋና ቤት አለልኝ። ከማንም ከቶን አልፈራም። ከኢየሱስ ጋር በደህና እሄዳለሁ። ከኢየሱስ ጋር በሰላም አርፋለሁ። በሌሊት ጨለማ ስከበር ሳለሁ በደስታም እንደምንቀማው ቃለው በሚያምረው ቤትም አብሬ ኖራለው። ከማንም ከቶን አፈራ ከኢየሱስ ጋር በደህና እሄዳለሁ። ከማንም ከምንም ከቶን አልፈራም። ከኢየሱስ ጋር በደህና እሄዳለሁ። አሜን
አሜን አሜን። እግዚአብሔር ይባርክሽ። እንት ይለምለም
ዘምራለሁ።
እሺ ባጂ።
ለምን ተስፋ ቆርጣለሁ? 6 ቁጥር መልሱን አገኘሁ። ለምን ተስፋ ቆርጣለሁ? ለምን ሀዘን ይግባኝ? ለምን ልቤ ይሸበር? ሰማይ ቤት ያለ ኢየሱስ የኔ ጌታ ነው። ሁልጊዜ ወዳጄ ለዋሴም ሊጠነቀቅ እኔንም ይጠብቃል። ለዋሴም ሊጠነቀቅ ለእኔም ይጠነቀቃል። ደስ ላለኝ ልዘምር ነጻም ስለወጣ ለወፍ የሚጠነቀቅ ለእኔም ይጠነቀቃል። ልባችሁ አይሸበር ሲለኝ ሰማለው። በምሕረቱ ስር ካለው ፍርሃቴ ይጠፋል። በሚመራኝ መንገድ ታምኜ እጓዛለው። ለወፍ የሚጠነቀቅ እኔንም ይጠብቃል። ለዋፋ የሚጠነቀቅ
ለንሚጠነ ከቃል ደስ ላለኝ ልዘምር ነገን ስላመጣኝ ለወፍ የሚጠነቀቅ ለንሚጠብቀኛል በፈተናዬ ሁሉ ጨለማም ሲታየኝ መዘመርም ሲያቅተኝ ተስፋዬም ሲጠፋ የሱስን እጠጋለሁ ተስፋዬ ይታደሳል ወፏን የሚጠብቃት እኔም ይጠብቀኛል ለወፏ የሚጠነቀቅ ለእኔም ይጠነቀቃል ደስ ላለኝ ልዘምር ነጻም ስላወጣኝ ለወፍ የሚጠነቀቅ ለእኔም ለእናንተም ይጠነቀቃል ለወፍ የሚጠነቀቅ ለእኔም
አሜን ባችሁ እግዚአብሔር አምላክ ይባርክሽ እግዚአብሔር ይባርካችሁን በመዝሙር ያገለግላችሁ አሁን ወደ ሰንበት ትምህርት ጥናት እንሄዳለን ፓስተር ተወልደ ገብተሃል
ገብቻለሁ
ፓስተር እንዴት ዋል እግዚአብሔር አምላክ ይባርክሽ እሱ ከአንተ ጋር ይሁን
የተከፈቱ መስመሮች ግን አሉ እነሱ ቢጠፉ መልካም ነው ምክንያቱም በመካከል ሊረብሸን ስለሚችል ኦኬ ታንክ ዩ እሺ እንደምን ዋላችሁ ሁላችሁንም ለጌታ ሰላምታዬን አቀርብላችኋለሁ የተወደዳችሁ ወንድሞቼና እህቶቼ በያላችሁበት እግዚአብሔር አምላካችን በዚህ በተወደደው የሰንበት ቀን እንደገና እድሜ ጤና ሰላም ሰጥቶ ሁላችንም
ካንተ ጋር ደግሞ ባክግራውንዱ በጣም ድምጻለሁ
ኦኬ ኦኬ አንድ ትንሽ ጊዜ ስጡኝ እና አስተካክለዋለሁ ኦኬ ኦኬ እሺ አሁን እንዴት ነው
አሁን ጥሩ ነው ጠፍቷል
እሺ ይቅርታ መልሶ ይመጣል ይሄ ሶሻል እንግዲህ ደግሜ ሰላም ላችኋለሁ እግዚአብሔር አምላኬን አመሰግነዋለሁ በዚህ ምሽት ከእናንተ ጋር አብሬ ይህንን የከበረ ቃል እርሱ የሰጠንን በተስፋ የተሞላ ሰላም የሰላም ምንጭ የበረከት ሁሉ ምንጭ የሆነው የአምላካችን ቃል አብረን እንድንወያይ ወርቃማ ጊዜ ስለሰጠን እግዚአብሔር የተመሰገነ ይሁን ሁላችሁም እንኳን ደህና መጣችሁ ልላችሁ እወዳለሁ እኔም እና የዛሬው የዚህ ሰንበት ትምህርት ክፍል ወደ መጨረሻ ደርሰናል እና እስከ አሁን ድረስ ስንማሩ የቆየነው ሁላችሁ እንደምታውቁት ከእግዚአብሔር ጋራ ያለንን ግንኙነት ማሳደግ የሚል ነው። ከእግዚአብሔር ጋራ ያለንን ግንኙነት ማሳደግ የሚል ነው አርእስቱ። በእንግሊዘኛው growing in relationship with God ይላል። እና የመጀመሪያው እንደምታስታውሱት reality check ይላል። እንግዲህ ራስን መመርመር ማለት ነው። ያለንበትን ሁኔታ ወይ መቀበል፣ ማንነታችንን ማወቅ፣ ከዚያ እግዚአብሔርን ማወቅ ይላል ቀጥሎ ያለው። ከዚያ ትዕቢት ወይስ ትህትና የሚል ደግሞ አለ። የመጽሐፍ ቅዱስ ሚና ይላል ደግሞ አራተኛው። አምስተኛው መጽሐፍ ቅዱስ እንዴት እንደሚጠና። ስድስተኛ የጸሎት ተዋጊዎች ወይም የጸሎት አርበኞች። በእርግጥ ጸሎተኞች አሸናፊዎች ስለሆኑ አርበኞች ብንላቸው ስህተት አይሆንም። ከዚያ ሰባተኛው ተግባራዊ የሆነ ጸሎት። ስምንተኛው እምነት። ዘጠነኛው ኃጢአት፣ ወንጌልና ሕግ የሚል ነበር። አስረኛው ንስሐና ይቅርታ። አስራ አንደኛው ሴትባክስ ይላል፣ ወደ ኋላ የሚጎትቱንና ምንድን ነው በክርስትና ህይወታችን እንቅፋት የሚሆኑብን ነገሮች፣ እነሱም ሁሉ ዳሰን ነበር። ባለፈው የዛሬ ሳምንት ደግሞ አስራ ሁለተኛ ማለት ነው አካፍሉት የሚል ነው ሸርሂም። የዛሬው የመጨረሻው እነዚህን ካየን በኋላ ማጠቃለያው ኢንቱ ኢተርኒቲ ይላል። እንግዲህ ምንድን ነው ዛሬ አስራ ሶስተኛው ወደ ዘላለም ይላል በአማርኛ የተተረጎመ። እሺ ጸሎት እናድርግና ወደ ውይይታችን እንገባለን። እግዚአብሔር አምላካችን ምስጋና፣ ክብር፣ ውዳሴ፣ አምልኮ፣ ስግደት ሁሉ የሚገባህ አንተ ብቻ አምላክ፣ ራስህን ለፍጥረትህ የገለጽክ በሕያው ቃልህም ደግሞ ለልጆችህ ብርሃን የሆንክ መንገድ የሆንክ በሚያስደንቅ ፍቅርህ ከኃጢአት ይቅርታ በፈሰሰው ደምህ በቀራንዮ በከፈልከው አእምሯችን እንኳን ሙሉ በሙሉ ሊገልጸው በማይችል ጥልቀቱ፣ ከፍታው፣ ቁመቱ፣ ስፋቱ እናመሰግንሃለን። በዚያ ጸጋ ነው ዛሬ የቆመን ያለ ነው። እኔ በዚህ ያለሁት በፍጹም የማልበቃ ደካማ ነኝ። ሰዎችን ለሰዎች ለማስመሰልና ትሁት ለማስመሰል አይደለም፣ እውነት ነው። ጌታ ሆይ አንተ ታውቀዋለህ። ስለዚህ በዚህ መካከል አንተ ተገኝተህ እንድታስተምረን ጋብዝሃለሁ። በውይይታችን አንተ እንድትገኝ፣ ጠላት በዚህ መካከል በደካማ ስጋችንም እንዳይነግስና መግቢያ እንዳያገኝ በመንፈስና በመላእክትህ ጌታ ሆይ እኛን እጥረን፣ ሙላን። የተማርነውንም በውስጣችን ቆይቶ እኛን ጠቅሞ ለሌሎች እንዲባርክ እንዲፈስ በተሰጠው ቃል መሰረት እንድትሰራ በሕይወታችን እንለምንሃለን። በዚህ ሰዓት መግባት እየፈለጉ ምናልባት የሆነ ምክንያት መሰናክል የገጠማቸው ጌታ ሆይ መሰናክሉን አንሳላቸው እና ይግቡ። የስልክ ሊሆን ይችላል ወይ የጊዜ ሊሆን ይችላል ወይ ቤተሰብ ሊሆን ይችላል። አንተ ብዙ ምክንያት አለ በዚህ ዓለም ላይ እና እግዚአብሔር አምላክ ሁሉንም እንድትረዳ ያላወቁ ደግሞ መግባት ሲገባቸው ጌታ ሆይ እነሱንም እንዲያውቁና በዚህ እየገቡ እንዲባረኩ መንገዱን እንድታመቻችላቸው እንለምናለን። ሰላም ያጡትን በጭንቀት በመከራ ያሉትንም ጌታ ሆይ አስብ አስታውስ። እነሆ እነሱን እርዳቸው፣ ማንም ሊረዳ የሚችል የለም በዚህ ዓለም። የሰላም ምንጭ፣ የሰላም መንገድ እና መፍትሄ አንተ ብቻ ነህ። ከአንተ ብቻ ነው ሰላም የሚመጣው፣ ከሌላ ሰላም የለምና። እነሆ ሰላም ለተወለድንባት ምድር፣ በምድራችን ዙሪያ በአጠቃላይ በዚች ፕላኔት የሚካሄደውን የጠላት ዘመቻ፣ ደም ማፋሰስ፣ መጣላት፣ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ መንፈሳዊ ብልሽት ሁሉ እግዚአብሔር አምላክ በምህረትህ ፍጥረትህን ልጆችህን እንድትረዳ እንለምንሃለን። በዚህ ሰዓት በዚህ ጉባኤ መካከል ተገኝተህ እኛ ካሰብነው በላይ እንድትባርከን በኢየሱስ ስም እንለምንሃለን። አሜን። የዛሬውን ትምህርት ወደ ዘለዓለሙ የሚለው አስገራሚ የሆነ ይዘት ነው ያለው። እያንዳንዱን ስንመለከት የመጀመሪያው የእሁዱን ያያችሁ እንደሆነ ዛሬኑ መኖር ይላል። ከዚያ ቀጥሎ ያለው በመጨረሻ ፊት ለፊት ይላል። ማክሰኞ ሙሽራይቱ ይልና ከዚያ ሮብ ደግሞ በጉን መከተል ተከተሉ፣ በጉን ተከተሉ። ከዚያ የመጨረሻው የሐሙሱ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተደጋግሞ እግዚአብሔር ያደረገው ጥሪ ነው ወይም ግብዣ ነው። ኑ የሚል ነው። ኑ። አሁን እኔ ራሴ ከምን አመሳሰልኩት መሰላችሁ? ይህንን ትምህርት ስንማር ቆይተን፣ ስንመገብ ቆይተን፣ ስንኮተኮት፣ እግዚአብሔር ሲንከባከበን ቆይቶ እነዚህ 12 ሳምንታት አሁን የመጨረሻው እውነተኛ የሆነው ወደ ቤታችን ወደ እውነቱ ሁልጊዜ ስንማረው የቆየነውን ወደሚመለከተው ሊያስገባን ሲፈልግ እንደሆነ አየሁት። እና ከምን ጋር አመሳሰል አነጻጽረዋለሁ መሰላችሁ? ማመሳሰል አይደለም፣ ማነጻጸር ነው። በዚህ እኛ ባለንበት ዘመን ይባስ ብሎ ይሄ ማስታወቂያ የሚሉት ነገር ያልሆነ ውሸት እንደሆነ አስመስለው የሚያስተጋቡት እጅግ በጣም የበዙ እጅግ በጣም የበዙ እንደዚህ ያለ አንዱን እንደ አብነት ልጥቀስላችሁ። ስለ መነጽር የአይን መነጽር የሚያስተጋባል የሚያስታውቁ ማስታወቂያ አለ። አይነ ስውሮች እንኳን ሊያዩበት የሚችሉ ብሎ ሲናገር በጣም ወዲያው ሲመጣ ነው የምዘጋው እኔ። ያንን ሌላ መልእክት ስከታተል ቆይቼ ይመጣና ይገባና ይረብሸኛል። አይነ ስውሮች እንኳን ወገኖቼ፣ ይህንን የእግዚአብሔር ቃል እኛ የምንመገበው ግን ጌታ እግዚአብሔር እየነገረን ያለው የእግዚአብሔር ቃል እየነገረን ያለ ግን እውነት ነው። አንድ እንኳን የሚጣል የሌለው ፍጹም እውነት ነው። ከእውነተኛው ምንጭ የተገኘ እውነት የምንወርሰው የተሰጠው ተስፋ እውነት፣ ይህ የተረጋገጠ እኛ ሳንጠራጠር በትጋት ከምንም አብልጠን ብንወደውና የራሳችን እንደሆነ አድርገን ብንቀበለው እግዚአብሔር መረጋገጫ ሰጥቶናል። ጌታ ኢየሱስ ዋጋውን ሁሉ ከፍሎ እብዱን ሁሉ ከፍሎ መግቢያው ትኬት ለእኛ ለመስጠት የተዘጋጀ ነው። ተቀብለን ወደዚያ መሄድና ትኬቱን በሚገባ መጠቀም ብቻ ነው የኛ ድርሻ የሚሆነው። እና ወደ መታሰቢያ ጥቅሱ ስንገባ ወዳጆች ሆይ ይላል፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ወዳጆች ሆይ ይላል። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ገና የእግዚአብሔር ልጆች እንሆናለን አይደለም ይላል ያለው። እኛ አሁን የእግዚአብሔር ልጆች ነን። እንግዲህ ይሄ ሲባል ሳለ አንዳንዶቻችን ቆንጠጥ የሚያደርገን እኔ በእርግጥ እኔ የእግዚአብሔር ልጅ ነኝ፣ እኔ እውነት ሆኛለሁ የሚለው መጠራጠር ጠላትም እየገፋፋ ስጋችንም እያስጨነቀን ኃጢአታችንም እየቆነጠጠን የምንጨነቅ ልንኖር እንችላለን። ግን የእግዚአብሔር ቃል ውዱ ሐዋርያ ዮሐንስ እኛ አሁን የእግዚአብሔር ልጆች ነን ይላል በእርግጠኝነት። ወደፊት ምን እንደምንሆን ገና አልተገለጠም። የእግዚአብሔር ልጆች ነን ግን የምንሆነውን ገና አልተገለጠም፣ አልታየም። እርሱ በሚገለጥበት ጊዜ እናየዋለንና እርሱንም እንድንመስል እናውቃለን። አሁን ተመልከቱ፣ እውቀቱ አለን፣ መረዳቱ አለን። የልጆቹ መሆናችንም እርግጥ ነው፣ እርሱ እንደሚገለጥም እርግጥ ነው። ከዚያ በዚያን ጊዜ ደግሞ እሱ ሲገለጥ በተስፋ ሲጠባበቁት የቆዩት እርሱን እንዲመስሉ ገና ወዲያ አይደለም፣ አሁን እርሱን ወደ መምሰል መታነጽ አለብን፣ መሰራት አለበት። ግን ያን ጊዜ ሲገለጥ ዓለም የናቀው ዓለም ያቃለለው እኛ በዚያን ጊዜ ኖህ 120 ዓመት ሙሉ ሲሰብክ ቆይቶ ሲያሾፉበት፣ ሲያፌዙበት፣ ሲንቁት፣ ሲያዋርዱት የጃጀ አእምሮ የተሳተ እያሉ ልዩ ልዩ አይነት ቅጽል ስም ሲሰጡት ከቆይ በኋላ የተናገረው እውነት ነበርና ሆነ ቀኑ ሲደርስ። ከዚያ በኋላ መመለሻ ጊዜው አለቀና በሚያሳዝን ጥፋት አፉ። ዛሬ መግቢያው ላይ ምን ይላል? መጪው ጊዜ ምን ይዞላችሁ እየመጣ ይሆን? ወደፊት ምን ይጠብቃችኋል ይልና ከዚያ አስፈሪ፣ አስደሳች፣ አስደንጋጭ እና አስደናቂ ሊሆን ይችላል። እንግዲህ ሁሉም አንድ አይነት እጣ ፈንታ ስለማይጠብቀው ለአንዳንዱ አስፈሪ ሊሆን ይችላል፣ አስደንጋጭ ሊሆን ይችላል፣ ለአንዳንዱ አስደሳች ሊሆን ይችላል። ሆኖም ይላል ኢየሱስ ታማኝ እና ቃሉም እውነት እንደሆነ እወቁ ይላል። አሜን የሆነው የታመነውና እውነተኛ ምስክር ይላል ራእይ ዮሐንስ ምዕራፍ 3 ቁጥር 14 ላይ። በዚያን ጊዜ ዓለም ከመጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። ይህንን በማቴዎስ ወንጌል ምዕራፍ 24 ላይ ያለውን ነው ምንመለከት። ከዚያ ኢየሱስ ግን እንደማይተወን እንደማይለቀንም ቃል ገብተዋል። በዕብራውያን 13:5 ላይ የተጠቀሰውን እናያለን። የተስፋ ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንንም ምስክርነት እንጠብቅ። የተስፋችንን ምስክርነት እንጠብቅ ምን ማለት ነው? እሱ የተናገረው እውነተኛ ነው፣ እውነት ምንጭ ነው፣ የእውነት ቃል ነው። ስለዚህ ምስክርነታችንን እንጠብቅ። በዚህ ምድር ቆይታችን ምን ያህል ምንም ያህል ፈተና ፈታኝ ይሁን አይኖቻችንን በኢየሱስ ላይ እናተኩር እርሱን አጥብቀን እንመልከተው ይላል እርሱን አጥብቀን ይላል እንመልከተው ምን ማለት ነው አይኖቻችን እሱ ብላ ብቻ ይሁን እርሱ እግሮቼን ከወጥመድ ያወጣቸዋል አይኖቼ ሁልጊዜ ወደ እግዚአብሔር ናቸው ይላል ዳዊት ባለመዝሙሩ እንደርሱ ነው ይላል ጸሐፊው መዝሙር 25:15 ላይ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ይላል ፈተና ሲደርስባችሁ በዚህ በአጭሯ የምድር ቆይታ ብዙ የታላቁ ተጋድሎ ተሳታፊዎች ስለሆናችሁ ብዙ ፈተና እንዳለ ጌታ ኢየሱስ አልደበቀንም እርሱን በመከተላችን አልጋ በአልጋ እንደሚሆን አድርጎ አልነገረንም አልዋሸንም በዚህ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፋለሁ እና እናንተም አሸናፊዎች ናችሁ ከኔ ጋር ስለሆናችሁ ድረስ ብሎናል ናበማቴዎስ 5:12 ላይ ተቀስቁት ነው ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ይላል ከደስታም በላይ ሐሴት ፌስታ ይሆንላችሁ ነው ማለት አጥሎ ወደ እሁዱ ስንገባ ዛሬን መኖር ይላል ዛሬን መኖር ይሄ መግቢያው በ ወደ ክርስቶስ በሚያደርስ መንገድ ወደ ክርስቶስ የሚያደርስ መንገድ በሚለው መጽሐፍ ላይ የኤለን ዋይት ምዕራፍ 9 ላይ ከዚያ የተወሰደ ሐሳብ ነው ያለው እንደው እሱን ማንበብ ፈልግ የነበረ ወደ አማርኛ የተመለሰውን ትንሽ ጊዜ እንዳይወስድብኝ ፈራሁ እንጂ በጣም በጣም ግሩም የሆኑ ሐሳቦች ናቸው እዚያ ውስጥ ያሉት ምዕራፍ 9 ላይ ስትመለከቱ ሳለ ምንድነው የሚለው ርዕሱ ስራና ህይወት ነው የሚለው ስራና ህይወት ያዕቆብ እንደሚለው በዚህ ነው እንድታነቡት ጋብዛችኋል ሆን ብላችሁ ጊዜ ወስዳችሁ ይሄንን ዳውንሎድ አድርጉት ወደ ስልካችሁ ወይም ወደ ኮምፒውተራችሁ ማለት ይሄ ኮፒው ከሌላችሁ ማለት ነው ካላችሁ ግን ችግር የለም እኔ አማርኛው ሃርድ ኮፒ የለኝም የትግርኛው አጋጣሚ አግኝቻለሁ አለኝ እና በጣም በጣም አስደናቂ ነው ጌታ ኢየሱስ እግዚአብሔር ለዓለም የህይወት የብርሃን የደስታ ምንጭ ነው ይላል ሲጀምር ጸዳለ ብርሃን ከፀሐይ እንደሚወጣ ፈሳሽ ውሃ ህይወት ካለው ምንጭ ፈልቆ እንደሚጎርፍ በረከት ከርሱ ወጥቶ ለፍጥረቱ ሁሉ ይጎርፋል ይላል ለእግዚአብሔር ህይወት ያለበት የሰው ልብ ሁሉ በፍቅርና በበረከት ለሌሎችም ሰዎች የህይወት ውሃ ጎርፍ የህይወት ውሃ ይጎርፋል ይላል የመድኃኔ ዓለም ደስታው የወደቀውን ሰው ማንሳትና ማዳን ነበር ስለዚህ ህይወትን እንደከበረ ነገር ህይወቱን እንደከበረ ነገር አልቆጠሩም ግን የመስቀልን ህመም መናቀን አፍረትን ታግሶ እንዲሁ መላእክት ሌሎችን ደስ ለማሰኘት ሁሉ ጊዜ ይሰራሉ እንደ ጌታቸው እንደ አለቃቸው ማለት ነው ደስታቸው ይሄ ነው ስለዚህ ምንድነው ማለት ነው መከተል ያለብን ይሄ ዛሬን መኖር የሚለው የጌታችንን ህይወት የመላእክትን አብነት መከተል እንዳለብን ያሳስበናል አውሽ እዚህ አይበቃም እንጂ ማንበብ ጥሩ ነበር ግን እዚህ አይበቃም እና ወገኖቼ ዳሩ ግን ይላል አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ዳሩ ግን የነገሩ ሁሉ ፍጻም መጨረሻ ተቃርቧል እንግዲህ እንደ ባለ አእምሮ አስቡ ትጸልዩም ዘንድ በመጠን ኑሩ የነገር ሁሉ መጨረሻ የነገር ሁሉ ፍጻሜ እንስማ ይላል ጠቢቡ ሰለሞን በመክብብ 12 ላይ እንደምታውቁት ቁጥር 13 እና 14 ላይ የነገር ሁሉ ፍጻሜ ይላል። አሁን እዚህ ደግሞ ጴጥሮስ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንደውም ይሄ የተጻፈው ብዙ አመታት ስላስቆጠረ ዛሬ የነገር ሁሉ መጨረሻ ደርሷል ብንለው ተገቢ ይሆናል። እንዲህ እንዳል እንግዲህ እንደ ባለ አእምሮ ኦ ይሄ አማርኛ ቀልቤን ስለሳበው ሌሎችን ትርጉሞችን እየተመለከትኩ ነበርና ብዙም የሸሸ የራቀ አይደለም አስተሳሰቡ መልካም እንደ ባለ አእምሮ ምክንያቱም እንደ ባለ አእምሮ አስቡ ነው የሚለው እንዴ ሰዎች ሆነን አእምሮ የለንም እንዴ እ ኢንተለክቹዋል ፍጥረቶች እኮ ነንኛ እንዴት እንዳያስቡ አዎ መጽሐፍ ቅዱስ ይናገራል ዳዊትም ይናገራል ሰው ክቡር ሆኖ ሳለ የሚጠፉትን እንስሶች መሰለ ሲል ይገልጻል ስለዚህ ምን ይላል እንደ ባለ አእምሮ አስቡ ትጸልዩም ዘንድ በመጠን ኑሩ ይላል ኦኬ ምንድነው እዚህ ላይ እየተናገረን ያለው ትጸልዩም ዘንድ በመጠን ኑሩ ሲል ሳለ በመጠን አለመኖር ብዙ ነገርን በማግበስበስ ጊዜያችንን እንዳናባክን እየመከረን ያለው ከአምላካችን ጋር ሊኖረን የሚገባው መገንባት ያለበት መንፈሳዊ ህይወታችን መታደስ ያለበት መንፈሳዊ ህይወታችን እንዳይጓደል በመጠን እየኖርን ለጸሎት ጊዜ እንኖርን እየተመከረን ነው ወገኖች አብየቱ መልሰን ይላል ዳዊትም መዝሙር 80 በሙሉ እንዳለ እንድናነበው ነው የሚመከረው ግን አሁን በዚህ ጊዜ ስለማይበቃን ጊዜው አናነበውም ግን የተወሰኑትን ከዚህ አሁን እንጨር አድርገን አብየቱ መልሰን ይላል ፊትህንም አብራለን እኛም እንድናለን ይላል ከአንተም አንራቅ ቁጥር 18 ነው በድጋሚ እንደገና ዚያለን አብየቱ መልሰን ይላል በድጋሚ ፊትህንም አብራለን ይላል ቁጥር 19 ላይ እኛም እንድናለን ፊትህን ማብራት የሚለው እንዴት ነው የምትመለከቱት የሚል ጥያቄ ይጠይቃል አስባችሁ በታቃላችሁ በዚህ በህይወት ኑሮ ስንኖር ሰዎች የምናውቃቸው ይሁኑ የማናውቃቸው ሰዎች አለቆቻችን ሊሆኑ ይችላሉ ጓደኞቻችን ሊሆኑ ይችላሉ ወዳጆቻችን ሊሆኑ ይችላሉ ማንም ሰው ሊሆን ይችላል ፊቱን ፈገግ ሲያርግላችሁ እንዴት ነው ተመልሱላል ፈገግታ አይደለም አስቀድሞ ፊታችን ሳይሆን ውስጣችን ነው ፈገግ የሚለው ምን ማለት ነው ሰላም ነው ችግር የለም ወድጃለሁ ተቀብያለሁ የሚል ትርጉም ያለው ነው በውስጡ ፈገግታ ፊቱ ሲያበራ እንግዲህ ፈገግታ ፊት ማብራ የሚያበራ ፊት ነው የሚያሳይ እንደ ፀሐይ እንደ እሳት እንደ መብራት አምፖል መብራት አይደለም ግን እናውቀዋለን በህይወታችን ዘመን ሁሉ ስለዚህ የተወደዳችሁ ወረድ ብለን ስንመለከታለን እንግዲህ ህይወትን በዚህ ዛሬን መኖር ዛሬ ካኖርን ቀጥለው ያሉትን ተስፋዎች የኛ ሊሆኑ አይችሉም ማለት ነው ወገኖች የሰኞ ማክሰኞ ሮብ ሐሙስ ያገኘናቸው ትምህርቶች የኛ ሊሆኑ አይችሉም ዛሬን መኖር አልቻልን ዛሬን መኖር ካልቻል እነዚያ የኛ ሆነው ሊገኙ አይችሉም ይችንም ይላል የመጨረሻውን ክፍል አንብበውና ሁላችንም ይላል በህይወታችን ውስጥ መነቃቃት ያስፈልገናል እንደ ዳዊት እንዳለው እስራኤል ይሄ ምንም ጥያቄ ነው እግዚአብሔር ያደረገልንን እና ያደረገልን ያለውን ነገር ችላ ማለት ወይም መርሳት በጣም ቀላል ነው በትግል ውስጥ ያለፈ ቢሆንም እንኳን ፊትህን አብራ እኛም እንድናለን ብሎ የማይጸልይ የትኛው አማኝ ነው ኢየሱስ ያደረገላችሁን ስትቀበሉ
ኃጢአታችሁ ይቅር እንደተባለላችሁና በእምነት በተቆጠረላችሁ ፍጹም ጽድቅ እንደተሸፈናችሁ ስታውቁ እርሱ እንዳዳናችሁ ማወቅ ትችላላችሁ። እርሱ እንዳዳናችሁ ማወቅ ትችላላችሁ። በተለይም የእርሱ ጽድቅ ብቻ እንደሚያድኖት በማወቅ እግዚአብሔር ፊቱን በእናንተ ላይ ያበራል የሚለውን እንዴት ተረዱት የሚል ጥያቄ ይዘጋዋል። እንዴት ተረዱት? አዎ ያለሱ በራሳችን መንገድ በራሳችን ኃይል በእውቀት በጥበብ መዳን እንደማንችል የታወቀ ነው። እሺ በዚህ ላይ ላቁምና ለእናንተ እድሉን ልስጣችሁ፣ ሐሳብ ጥያቄ ሊኖራችሁ ስለሚችል ወደሚቀጥለው ከመሄድ በፊት ወደ 13 ደቂቃዎች ያክል አለንና እነዚህ ደቂቃዎች አሁን ወደ ረፍት ከመሄዳችን በፊት እንወያይባቸው።
ሄሎ
አቢ
ጥያቄ አለኝ መግቢያው ላይ።
እሺ
ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠልንም። እርሱ የሚገለጥበት ጊዜ እናየዋለን። እርሱን እንደምንመስል እናውቃለን አለ። የእግዚአብሔር ልጆች መሆናችንን እናውቃለን፣ እርሱንም እንደምንመስል እናውቃለን። ወደፊት ምን እንደምንሆን ገና አልተገለጠም ሲል ሌላ ስለ እግዚአብሔር ልጆችና እሱን ከማምሰል ውጪ ሌላ ታሪክ ኖሮ ነው ወይስ? እዚህ ጋር አልተረዳውም።
እሺ እስኪ ሀሳብ ስጡ በዚህ ላይ ወገኖቼ። ጥያቄዋ አይ ቲንክ ግልጽ ይመስለኛል። ያልገባችሁ ካላችሁ ግልጽ እንድታደርግ መጠየቅ ትችላላችሁ። ተባረኪ። ተባረኪ። ጊዜውን ልጠቀም ወገኖች፣ ለእናንተ ስል እየሰጠው ነው።
ሄሎ
አቤት።
እሺ ፓስተር፣ እግዚአብሔር ይስጥልኝ። ያ እንግዲህ ጥሩ ጥያቄ ነው። እንዳውም በእውነት አንዳንዴ እግዚአብሔር እናውቃለን እኛ ሁላችንም ክርስቲያኖች እንላለን። የእኛ ክርስቲያን መሆኑ ምንድን ነው? እንግዲህ እዚህ ላይ የሚያሳስበን ምንድን ነው? በእውነት ክርስቶስን መስለናል ወይ? ክርስቶስን ስንመስል የክርስቶስን ጸባይ እያንጸባረቅን ነው? በሱ መንገድ እየተመላለስን ነው? አሁን በቃሉም እንደተነገረ በእውነት ወደ እሱ ብቻ እያየን ነው? ግራና ቀኝስ እያየን ነው ወይ የሚለው የሚያሳስበን ጥያቄ ነው። ስለዚህ አጠቃላይ ይሄ ሁሉ የሚያሳየን ምንድን ነው? እያንዳንዳችን እንግዲህ የእግዚአብሔር ልጆች ነን። ልጆች ከተባል ሁልጊዜ በእግዚአብሔር መንገድ መሄድ አለብን። የእግዚአብሔርን ጸባይ ማንጸባረቅ አለብን። ይሄ ደግሞ በእኛ ላይ ሲንጸባረቅ ምንድን ነው? በጸባያችን፣ በድርጊታችን፣ በሁለመናችን ክርስቶስን እናሳያለን። እንግዲህ ይህን ካላሳየን በስም ብቻ ክርስቲያን ነን ወይም እግዚአብሔር አምላካችን እሱ ከኛ ጋር ነው ብቻ ማለቱ በቂ አይሆንም። እንግዲህ ተግባር እንዳውም የሚባለው ምንድን ነው? እምነትና ስራ አብሮ ካልሄደ ከንቱ እንደሆነ ነው የሚያሳየን። አሁን ከዚህ ደጋግሞ የነገረን ከእሁድና እስከ መግቢያው ድረስ የተነገረን ምንድን ነው? ትልቁ ነገር በእግዚአብሔር ላይ እምነት እንዲኖረን። እምነቱንስ እንዴት ነው የምናገኘው? እለት እለት የዚህ የእግዚአብሔርን ቃል እያነበብን አሁን በአሁኑ ሰዓት እግዚአብሔር አናይም። እግዚአብሔርን ልናይ የምንችለው ምንድን ነው? ቃሉን በማንበብ እሱ ያለንን በሚለው መንገድ ስንፈጽም እለት እለት የእሱን ብርሃን ለሌሎች እናንጸባርቅ፣ በዛን ጊዜ የእግዚአብሔርን ጸባይ እናንጸባርቃለን። በዛን ጊዜ እምነታችን ደግሞ በዚህ ምድር ሳይሆን በሰማያዊ ቤት እንደሆነ እምነት ይኖረናል። እና ለዚህ ነው እንግዲህ አርዕስቱ ምራሩ ምንድን ወደ ዘላለም ያለን መተማመናችን የዘላለም ሕይወትን ለማግኘት መጀመሪያ በዚህ ምድር የክርስቶስ ጸባይና የክርስቶስን ሕይወት ኖር የሚያሳስበን ብዬ ነው ማስበው ባጭሩ። እግዜር ይስጥልን።
እሺ ተባረክ ወንድሜ ብርሃን፣ ተባረክ። ሌላ የሚጨምር ሰው አለ? ተጨማሪ ሀሳብ መስጠት
የሚፈልግ ካለ እድሉን እየሰጠው ነው አሁን። እንግዲህ ወገኖቼ እኛ መንገደኞች ነን። አርእስቱ እንደሚናገረው ወደ ዘላለም ወደ የሚለው መገስገሻ መነሻ መገስገሻ አነጋገር ነው። ወደ ዘላለም መንገደኞች እየተጓዝን ያለ ማንን ማን መሆናችን የእግዚአብሔር ልጆች ነን። የእግዚአብሔር ቃል በሌላም ቆይተን እናገኘዋለን። እኛ አገራችንም እዚህ አይደለም የሚለው አለ እና እሱ ሲገለጥ ይላል መገለጡ ገና የሃይ ክብር መገለጡ ገና አልታየም። አሁን የጸጋ መገለጡ ነው በመካከላችን ያለው። በጸጋው የተገለጠበት እኛን ያዳነበት ህይወታችን የለወጠበት እየታየ ነው። ግን ያ የክብር መገለጡ ገና እየጠበቅ ነው ያለው። ያ ሲገለጥ ግን ያዚያን ጊዜ እኛ ደግሞ ያንን ክብር ስንናፍቅ የቆየነውን በሚያስደንቅ ብርሃን ሲገለጥ ያ ብርሃን ኃጢያተኞችን ሲያቃጥል ጻድቃንን ደግሞ ወደ ራሱ አምሳያነት ሲለውጥ ያን ጊዜ ይታያል ማለት ነው። እንግዲህ ሌላ ሰው መጨመር የሚፈልግ ከሌለ እህቴ አማረች የምትለው ነገር ሊኖራት ይችላል። ወደ እሱ አልመልሰው።
እናንተ ካላችሁት የተለየ የምለው ነገር የለኝም። መዳናችን አሁን እየተረጋገጠ ነው፣ ግን ደግሞ ጉዞ ላይ ነን እና ቆም ያለው የሚል እንዳይወድቅ ይጠንቀቅ። እለት እለት የምሰራ እንደሆነ እስከ መጨረሻ መጽናትን የሚጠይቅ አለበለዚያ ግን ወደፊት ምን እንደምንሆን መጥፋትም አለ መዳንም አለ እና መስጋት እንዳለብን በሚል ነው አሁን የተረዳሁኝ። እግዚአብሔር
ተባረክ ይታባረክ።
ሌላ ደግሞ በሁለተኛ ቆሮንቶስ ምዕራፍ 5:21 ነው መሰለኝ ከክብር ወደ ክብር እንለወጣለን።
አሃ
ከክብር ወደ ክብር እንለወጣለን። እግዚአብሔር ይመስገን።
አሜን አሜን። እሺ እንግዲህ ሌላ ጥያቄ ወይም ሀሳብ ከሌለ ወደሚቀጥለው እሄዳለሁ፣ እሻገራለሁ። በመጨረሻ ይላል ፊት ለፊት። ይሄ በጣም አስገራሚ ፊት ለፊት ማየዋለሁ የሚል ዝማሬ አለን። ፊት ለፊት ፊት ለፊትም አየዋለሁ፣ በሰማየ ሰማያት ክብርን ለብሶ አየዋለሁ፣ ፊት ለፊት አየዋለሁ። ይሄ እርግጠኛ የሆኑ የዳኑ ልጆቹ የዘመሩት መዝሙር ነው፣ የጻፉት መዝሙር ነው። ይሄ ፊት ለፊት ካየነው በኋላ ከዚያ በኋላ በምስጋና ነው የምናመሰግነው፣ በታላቅ ምስጋና ይሆናል። አሁን ግን ፊት ለፊትም አየዋለሁ። ዓለም እንኳን እኛን ብትንቀን፣ እንግዲህ በመግቢያው ላይ በመጀመሪያው የእሁዱ ክፍል ላይ ቅድም የነገርኳችሁ ወደ ክርስቶስ የሚያደርሰው መንገድ ዘጠነኛው ምዕራፍ ላይ ዓለም ደካማ የሆነውን የደካማ የሆኑትን ሰዎች ስልጣን የሌላቸው ሀብት የሌላቸው ክብር የሌላቸውን ሰዎች ማገዝ እንደ ቁም ነገር አስቆጥሮ ጊዜ እንደማባከን ተስፋ የሌላቸው በቃ እነሱን ለእነሱ ጊዜ ማጥፋት። ጌታ ክርስቶስ ግን ለእነሱ አይነት መጣ። መላእክትም ደግሞ እነሱን በመርዳት ጊዜ ያጠፋል፣ ያስታቸው ይሆናል። እነርሱ ለራሳቸው የሚኖር የለም ክርስቶስ ራሱ እንዳልኖረ። ስለዚህ በዚህ አይነት ህይወት ስንቀጥል ፊት ለፊት ጌታ ክርስቶስን እናየዋለን። በመጨረሻ ፊት ለፊት የፈጠረውን የተፈጠረውን ነው ይቅርታ፣ የተፈጠረውን ከእግዚአብሔር ጋር እንድንቀራረብ ነበር የመጀመሪያ ዓላማ፣ የእግዚአብሔር ዓላማ ማለት ነው። የእግዚአብሔር ዓላማ መጀመሪያ ሲፈጥረን ከእሱ ጋር ፊት ለፊት እየተቀራርበን እንድንኖር ነበር። በዘመናት ሁሉ እግዚአብሔርም እያደረገ የቆየው ይህኑ ነው። ህዝቡን፣ ፍጥረቱን በአምሳሉ የፈጠረውን የአዳም ልጅን ወደ እሱ መጥራት ነው ጊዜውን
የቆየው ለዘመናት ሁሉ መጽሐፍ ቅዱሳችንን ስንፈትሽ ሳለ ወደ እሱ ለማቅረብ ነው ጥረቱ። በዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዳየ ነው ምንድን ነው የሚለው? ዘፍጥረት 2:7 ላይ እግዚአብሔር ሰውን ሁለት ሰባት የሚለው እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ያለው ሆነ። ከራሱ ነው ያካፈለው። በሌሎቹን ከአፈር እንዳሰራቸው በ19ኛው ቁጥር ነው ይመስለኛል ይናገራል። ነገር ግን የሰው የሚለየው ሌሎቹ ይሁን ይያለ የፈጠራቸው ሰው ግን በእጁ ነው ያበጀው። በጣም የቀረበ ነው ሰው ለእግዚአብሔር በጣም የቀረበ ነው። ከዚያ ደግሞ የራሱ እስትንፋስ ነው ያካፈለው። በጣም የቀረበ ነው። እንደዚህ ተመኝቶና አስቦበት ተጠንቅቆ የሰራውን የፈጠረውን ፍጥረቱን እጅግ በጣም አድርጎ ይወደዋል። ልንገልጸው እንኳን የማንችለው ፍቅሩ ልዩ ነው ወገኖች። እና በየዘመናቱ ምን ማድረግ ይፈልጋል እግዚአብሔር? አሁን በዘፍጥረት ምዕራፍ 25 ቁጥር 8 ላይ ዘጸአት ይቅርታ 25:8 ላይ ምንድን ነው የሚለው? መቅደስን ስሩልኝ በመካከላቸው አድር ዘንድ ነው ያለው። ግልጽ አድርጎ ነው የተናገረው። በመካከላቸው አድር ዘንድ መቅደስ ስሩልኝ። በተለያየ ጊዜ የሰው ልጅ ከፈጠረ ጀምሮ እግዚአብሔር ከእርሱ ጋር ያለንን የተበላሸ ግንኙነት እንደነበረ ወደ ነበረበት ለመመለስ የቻለው የአተረጓጉም ትክክል አይደል? የቻለውን
እናዋል።
ሃሎ መስኩ የተከፈታል ጋሽ በቂ
አምስት ሰዓት ነው የምትገኝ።
ኦ
ያነሽ
ሚውት አድርጌያለሁ።
እሺ ተባረክ። ምን ይላል በመክብብ 3:11 ላይ እግዚአብሔር ዘላለማዊነትን በልባችን ውስጥ አስቀምጧል ይላል። አስባችሁበት ታውቃላችሁ ይሄ ነገር? ዘላለማዊነትን በውስጣችን አስቀምጧል። ለዚህ ነው ሰዎች በተለያየ መንገድ የአምልኮት ዝንባሌ ያላቸው የማምለክ ዝንባሌ ያላቸው የሚያመልኩት ነው እንጂ ችግሩ የማምለክ ዝንባሌ ያላቸው ሰዎች። ስለዚህ ዘላለማዊነትን በልባችን ውስጥ አስቀምጧል። ያንን ግን እኛ ልንመርጠው ልንተገብረው ልናስተውለው ጥረት ካላደረግን እና ልባችን ካልከፈትን ሁልጊዜ ስንሳሳተው ስንረግጠው ስናልፈው የምንገኘው በስጋ በመሄዳችን አማካኝ ነው። እግዚአብሔር ግን ይህንን አሉ የተከፈለልንን ታላቅ ዋጋ ለማሰላሰል በቂ ጊዜ አንወስድም ይላል። አይናችን እየበራ አስተሳሰባችን መንፈሳዊ አይናችን እየበራ እየጠራ እንዲሄድ ህይወታችን፣ አካሄዳችን፣ አስተሳሰባችን እርሱን በማሰብ ወደ እሱ አምሳያነት ለመለወጥ ጊዜ በመውሰድ ፈንታ በዚህ ውጊያችን ተጠምደን ነው የምንገኘው ይላል። በዚህ ዓለም ባለው የታላቁ ፈቃድ ነው ውጊያ ማለት በስጋ ውጊያ ኑሮ ለማሸነፍ ከሰዎች ጋር ማህበራዊ ቤተሰባዊ ኢኮኖሚያዊ መንፈሳዊም አይደለም ስነ አእምሮአዊ እነዚህም ሁሉ ስንዋጋ ጊዜ እናሳልፋለን። ጳውሎስ ግን ምን ይላል? በፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠብቃለን። እንጠባበቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ይላል። ይሄ ስጋ ስጋ እያልን የምንጠራው የራሳችንን ድክመት ሁሉ እሱን እንኳን በቃሉ በመንፈሱ ወደ ራሱ አምሳያነት የመለወጥ ኃይል እንዳለው እየነገረን ነው ወገኖች። እነሆ ከደመና ጋር ይመጣል፣ ዓለሙም ሁሉ የወጉቱም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል ባለራእይ ዮሐንስ ምዕራፍ 1 ቁጥር 7 ላይ። ይሄ የተረጋገጠ ነገር ምዕራፍ 14 ቁጥር 14 ላይ ዮሐንስ አየሁ እነሆ ነጭ ደመና በደመናውም ላይ የሰው ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል በእጁም ስለታማ ጭድ ነበረው ይላል። የወርቅ አክሊል ንጉስነቱን ይገልጻል። ስለታማ ማጭድ ደግሞ ዘመኑ መከሩ መድረሱንና ለማጨድ መድረሱን መከሩ መሰብሰብ እንዳለበት የሚያመላክት። ሌላው ተሰሎንቄ 4:16 እና 17 ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ፣ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታ በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል። እንግዲህ ወገኖቼ በራእይ ዮሐንስ 3:14 ላይ ሄታም ከታመነው ምንጭ አሜን ይሆን ከታመነው ምንጭ እውነተኛ ምስክር ይላል። የሚናገረው ቃል እውነት እንደሆነ ይሄ እውነት ነው። ከዚያ ዮሐንስ ወንጌል 5:28 ደግሞ በመቃብርም ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል የሚሰውበት ሰዓት ይመጣል። እና አይደለም ያለው ሰዓት ያቺ ሰዓት ድንገት ከቻች ትላለች። አንድ ቀን በአንድ ቀን ግን አንድ ሰዓት ያቺ ሰዓት ትመጣል። በዚያች ሰዓት ደቂቃዎች አሉ፣ ሰከንዶች አሉ፣ ግን አንድ ሰዓት በዚያች ሰዓት ውስጥ የትኛዋ ሰዓት እንደሆነች የትኛዋ ቀን እንደሆነች ማንም መናገር አይችልም። ግን ያ ይሆናል። የመጨረሻው አንቀጽ ይላል ስንመለከት ሳለ የመጨረሻውን አንቀጽ የዚህኛው ክፍል እንዴት ያለ እጅግ አስደናቂ ድንቅ ሐሳብ ነው! አንድ ቀን ኢየሱስ እናየዋለን፣ በእውነት እናየዋለን፣ ድምፁን እንሰማለን፣ እርሱ ጌታ እንደሆነ እንናገራለን፣ ስለ እርሱ ያነበብንለት፣ ወደ እርሱ የጸለይንለት፣ ከሌሎች ጋር የተነጋገርንለት፣ ልባችን የናፈቀውን አሁን እንደምናደርገው ማለት ነው። ፊት ለፊት እናየዋለን ይላል። ግሩም ነው። እግዚአብሔር ታማኝ ስለሆነ ቃሉ ስለሆነና ቃል ኪዳኖችም እውነት ስለሆኑ በዚህ ላይ እርግጠኞች መሆን እንችላለን። ዮሐንስ 22:6 ላይ በዚያ ቅጽበት መለከቶቹ ሲነፉ የሰው ዓይን ሁሉ ኢየሱስን ሲያይ መጠበቃችን ዋጋ እንዳለው እናውቃለን። መጠበቃችን ምንም ያህል እንዳልጠበቅን ነው የሚቆጠረው የዚያን ጊዜ። አሁን ጳውሎስ የተናገረው በሮሜ 8:18 በዚህ አሁን የምናሳልፈው ተጋድሎ ሊመጣ ካለው ክብር ጋር ሲነጻጸር ምንም አይደለም ብሎ ተናግሯል። እያንዳንዱ የጽናት ጸሎት ከእርሱ ጋር የምናሳልፈው ጊዜ እድሜያ የሰጠንበት የእያንዳንዱ ቅጽበት ስለ እሱ በድፍረት የተናገርንበት ጊዜ ሁሉ እያንዳንዱ ፈተና ፊቱን በማየት ይጠናል። ፊቱን በማየት ፊት ለፊት ጌታን እያያል። ይቅርታ ሰዓት አሳልፈ ያለሁ። ጥያቄ ሀሳብ ካላችሁ ከእረፍት በኋላ እድሉን እሰጣችኋለሁ። ወደ እረፍት እንገባለን። ያባካችሁ
ፓስተር
አንተንም እግዚአብሔር አምላክ ይባርክ።
ስለነበረን ጊዜ እግዚአብሔር አምላካችን እናመሰግናለን። በመዝሙር እህታችን ለምለም ወልዴ ታገለግለናለች። ለምለም ጊዜ ላን ትሰጣለውኝ።
ለምለም አለሽ?
ከለነፍቴኔ ልዘምር መዝሙር 229 ፊት ለፊት ከክርስቶስ ጋር የሚለውን ዘምራለሁ። ፊት ለፊት ከክርስቶስ ጋር ፊት ለፊት እንዴት ይሆን? በደስታ ባየሁት ጊዜ ኢየሱስ የሞተልኝ ፊት ለፊት ማየዋለው በሰማዩ ሰማያት ክብርን ለብሶ ናየዋለው ፊት ለፊት አሁን በድካማ ያለው ጨለማ ስላገደ ግን ክብሩ የሚታይበት የተስፋው ቀን ይመጣል ፊት ለፊት ማየዋለው በሰማዩ ሰማያት ክብርን ለብሶ ናየዋለው ፊት ለፊት አየዋለው እንዴት ደስ ይለኝ ፊቱን ሳይ ሐዘን ህመም አልፎ ሳይ ጠማማው መንገድ ሲቃና ጨለማውም ሲጠፋ ፊት ለፊት ማየዋለው በሰማዩ ሰማያት ክብርን ለብሶ ናየዋለው ፊት ለፊት አየዋለው ፊት ለፊት ወይ መታደኔ ፊት ለፊት ሳውቅና ሳይ ፊት ለፊት ከመድኃኒቴ ካፈቀረኝ ኢየሱስ ጋር ፊት ለፊት ማየዋለው በሰማዩ ሰማያት ክብርን ለብሶ ፊት ለፊት አየዋለው።
አሜን 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 አሜን። ያንን ፊት ለፊት የምናይበትን ጊዜ እናፈቃለን። አሁን ፓስተር ተወልደ እንዳለው ኮሜርሻሉ እየመጣ በመሀል የሚያስቸግረው ውሸት ነው አለ፣ ይሄ ግን እውነት የሆነ ነው ብሏል። እና በእውነትም እውነት የሆነው ክርስቶስን ፊት ለፊት ልናየው እናፍቃለን፣ እንጓጓለን። እግዚአብሔር ይባርክሽ እህቴ ለምለም፣ አማረችም ለፈቃደኝነትሽ እግዚአብሔር ይባርክሽ። አሁን ጊዜውን ለፓስተር ሰጣለሁ።
እሺ፣ ተባረኪ እህቴ ለምለም። ጌታ ይባርክሽ በጥሩ ድምፅ ይህንን ዝማሬ ስለዘመርሽልን። ተባረኩ እህቶቼ ሁላችሁም ወገኖቼ ሁላችሁም ጌታ ይባርካችሁ ሁላችሁ እንግዲህ በዚህ በፊት ለፊት በሚለው ርዕስ ላይ እስኪ ሐሳብ ካላችሁ ተጨማሪ ሐሳብ ወይም መጠይቁ ጥያቄም ካላችሁ እድሉን ለእናንተ ልስጣችሁ።
ሄሎ
አቤት።
እሺ ፓስተር ጌታ ኢየሱስ ይባርክ። ጥሩ አድርገህ ነው ያስተማርከን። በጣም ደስ የሚል ትምህርት ነው። እኔ ትንሽ ያሳብ ለመጨመር ፈልጌ ነው። አንድ ጥቅስ ከኤፌሶን ምዕራፍ 2 10 ላይ ያለችውን አብረን እናንብብና እንነጋገራለን። እንዲህ ይላል፣ በክርስቶስ ኢየሱስ ስም አነባዋለሁ፣ እኛ ፍጥረቱ ነንና እንመላለስበትም ዘንድ ከእግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ አንተ ቅድም ስታስተምረን እንደነበረ እኛ የተፈጠርነው እግዚአብሔር ከፍጥረት ሁሉ ለይቶ ስፔሻል አድርጎ እኛን ፈጠረን። ከዛ ደግሞ ፍጥረቱን ሁሉ ለኛ አስገዛ ነው አይደለም የሚለው መጽሐፍ ቅዱስ። እና ደግሞ እኛ ባለመታዘዛችን ደግሞ በኃጢያት ምክንያት ደግሞ ከእግዚአብሔር መንግስት ተርቀን፣ እንደውም ኤፌሶን ላይ አሁንም እንደሚለው እናንተ በኃጢያታችሁ በበደላችሁ ከእግዚአብሔር ርቃችሁ የቁጣ ልጆች ነበራችሁ፣ ሙታን ነበራችሁ እያለ ይላል። አሁን ግን በክርስቶስ ኢየሱስ አዲስ ፍጥረት ናችሁ። ይህንን መልካሙን ነገር ለማድረግ በክርስቶስ ተፈጥራችኋል፣ እንደገና ተፈጠርን። ክርስቶስ ኢየሱስ በመስቀል ላይ ባደረገው ቤዛነት እንደገና የእግዚአብሔር ልጆች ተብለን እንድንጠራ ሆነ። ከዛም ደግሞ አልፎ የእግዚአብሔርን ርስት ወራሾች ነን። አሁን ባላገሮች ናችሁ፣ የእግዚአብሔር ልጆች ናችሁ እያለ ያስተምረናል መጽሐፍ ቅዱስና በዚህ ምድር ላይ በዚህ ዓለም ላይ ስንኖር ጥቂት ጊዜ ነው የምንኖረው፣ ግን የተጠራ ነው ለዘላለማዊ ህይወት ነው። እኛ ጊዜያችንን ኢነርጂያችንን ሁሉ ዌስት የምናደርገው የማይጠቅመን ነገር ላይ ነውና ሁሉ ጊዜ በእግዚአብሔር እለት እለት በማደግ በመገኘት በመቅረብ ፊቱን በመፈለግ እግዚአብሔርን ማየት ይቻላል። በምድርም እያለ ከእግዚአብሔር ጋር ጥሩ ሪሌሽንሺፕ እንዲኖረን ትጋት ያስፈልጋልና ይህንን መልካሙን ነገር ለማድረግ ስለተጠራን ይህንን ነው አብልጠን መሻት ያለብን። እቺ ለመጨመር ነው። ተባረኩ።
ጌታ ይባርክሽ። የተናገርሽው ሐሳብ የመቅደስ መቅደስን አስመሰለኝ። በያዕቆብ ምዕራፍ 4 ቁጥር 14 ላይ ያለው ነው። በሰንበት ትምህርታችን ውስጥ ተጠቅሶ እናገኘዋለን። ከቁጥር 13 ጀምሮ አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያ ምን ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይገባው እንፋሎት። ስለዚህ ለዚች አጭር ጊዜ በዚህ ቆይታችን ወርቃማ የሆነውን እድል መጠቀም እንዴት መታደል መሰላችሁ? ሕይወታችን ለሱ ክብር ቆይተን የምናገኘው ማለ እሱን በማሰብ መኖር ራእይ ዮሐንስ 22:4 ላይ ያለ እሱን ስሙ በግንባራቸው የሚለው እሱን ያሰቡ መኖር። ጌታ ይባርክሽ። በጣም ግሩም ሐሳብ ነው። እሺ፣ ሌላ ሰው ካለ ጥያቄ ያለው ወይም ሐሳብ ተጨማሪ ሐሳብ ያለው?
አዎ፣
አቤት። ዶክተር አሉላ
አንዲት ነገር ከዚሁ ጋር የተያያዘች ሁልጊዜ ማስታውሳት መወዳት ነገር አለችኝ። እኛ መንገደኞች ነን፣ አሁን ለተባለው ሁሉ በዚህ ዓለም አርፈን የተቀመጥን መዳረሻ የሌለን አይደለንም። መንገደኞች ነን። ወደ እግዚአብሔር መንግስት ለመድረስ ለመግባት አንድ ቀን እሱ ሲመጣ እሱን አይተን ከእሱ ጋር ለመሄድ የተነሳን መንገደኞች ነን። እንትናል አንድ አነጋገር መሻዳሪ የሚባል አነጋገር አለ። እኛ መንገድ የጀመርን መሻዳሪዎች ነን። አሁን ያለነው በመንገድ ላይ ሳለን መሽቶብን መንደር ጠጋ ብለን አስገቡን አሳድሩን ብለን ያደርንና ሲነጋ ደግሞ ተሰናብተን እነዚያን መንደረተኞች መንገዳችንን የምንጀምር መንገደኞች ነን፣ መሻዳሪዎች። ስለዚህ እንደው ይችን ነገር ከዚህ ከጌታ መምጣት ከእሱ ጋራ ለመሄድ የተዘጋጀን መንገድ የጀመርን መሆናችንን የምናስታውስበት አነጋገር እንደው ይችን ብልታስታውሱ ብትችሉ ጥሩ ደስ ይለኛል። መሻዳሪዎች ነን እኛ። እግዚአብሔር ይስጥልኝ።
እሺ ዶክተር አሉላ እናመሰግናለን። አዎ መንገደኞች ነን። በዚች በጨለመችው ዓለም ውስጥ ብርሃን ለማብራት የተጠራን መንገደኞች ገና ቤታችን ለመድረስ እየናፈቅን ያለ ነው። አባታችን ንጉሳችንን ለናከብር ፊት ለፊት የሚለው በዚህ ዓለም ላይ ለማየት የምንጓጓላቸው ብዙ ነገሮች ይኖራሉ። የምንጠብቃቸው ግን ሳናያቸው ያለው አንድ ወቅት አስታውሳለሁ። ገና ትንሽ ልጅ ኤሌመንተሪ ተማሪ ነኝ እና ራስ መንገሻ ሲዩም የሆነ ክሊኒክ አሰርተው እዚያ እኔ በተወለድኩበት አካባቢ ባለው ከተማ እሱን ሊመርቁ ሊመጡ ነው ተብሎ የወረዳ አስተዳዳሪዎች ተሰብስበው ለእሳቸውን ሊቀበሉ ገና ወደ ከመቀሌ ነው የሚመጡት። እሳቸው እንግዲህ የገጠር መንገድ አለ፣ በዚያ ሊቀበሏቸው ከአድዋ ተነስተው ሌሎቹ ወደዚያ ወደ መቀሌ መንገድ ወደ ሰንቤና አካባቢ ሄዱና እኛ ደግሞ ገባሩም ተማሪውም አስተማሪውም ሁሉ ተሰብስቦ ወሳቸውን ለመቀበል ዳስ ተሰርቶ የበጉድ ይላል። በቃ ከዚያ አንዱ ወሬ ነጋሪ ከላይ ጠሩምባ ይዞ ተራራ አለ፣ ትልቅ ተራራ በዚያ ከተማ ውስጥ እዚያ ላይ ወጥቶ ሲመጡ ሳለ ህዝቡ እንዲሰባሰብና መስመሩ እንዲይዝ ጥሩምባ እንዲነፋ፣ ከዚያ በኋላ የሆነች አውሎ ነፋስ ስትነሳና አፈሩን ስታንበለብለው ፑም ይላል፣ ህዝቡ ይሰባሰባል። ከዚያ በኋላ ቢጠብቅ የሉም፣ እንደገና አሁንም ፑም ይላል። መጨረሻ እርሳቸው ሳይመጡ ቀሩ። ለምን ተብሎ በኋላ ነው የሰማነው። እሳቸው ገባሩ ገንዘብ አዋጥቶ እሳቸውን ለመቀበል ዳስተር ሰው እየጠበቀ ነው ሲባል፣ እኔ ይህንን ድሃ ህዝብ በዚህ ደግሞ ገንዘብ እንደገና የምናስከፍለው ትንሽ ዋ ግብር ደግሞ እንደገና ጨመራችሁበት ብለው ተመለሱ ብለው ነው የነገሩን። እና ምን ለማለት ፈልጌ ነው፣ ልዑል መንገሻ በዚያን ጊዜ ጠብቀናቸው ፊታቸውን ለማየት ጓጉተን ነበር። ብዙዎች አናቃቸው፣ ግን ሳይመጡ ቀር። አምላካችን ግን አዳኛችን ጌታ ኢየሱስ ግን ይመጣል፣ ፊት ለፊት እናየዋለን። እርግጥ ነው የሚያስቀረውም የለም፣ የሚያግደው የለም። ወገኖቼ እውነት ነው፣ ይሄ የማይቀር ነገር ነው። እሺ ተጨማሪ ሌላ ሐሳብ ከሌላችሁ ወይም ጥያቄ ከሌላችሁ ወደሚቀጥለው እሄዳለሁ። ካላችሁ ግን እድሉን እየሰጠሁ ነው።
ሄሎ ፓስ
አብየ
ትንሽ የምጨምረው በጣም ጥሩ ተብሏል። እንግዲህ አሁን ቅድምም እንዳየነው በዘፍጥረት 27 ላይ እግዚአብሔር ለመጀመሪያ ለሰው ልጅ ቀርቦ እሱ ብቻ አይደለም በአንድ 26 እና 7 ላይ ያለ በሰው በራሱ አምሳያ ነፈጠረ የሰው ልጅ። በሱ አምሳያ መፈጠር ማለት ቀላል ነገር አይደለም። እና ይሄንን እንኳን ሳይረዱ በዛ ጊዜ አዳምና ሔዋን ምንድነው ስተቱስ ገቡ። እግዚአብሔር አፍቃሪ አምላክ ስለሆነ ምንም እነሱ መንገዱን ቢስቱም ሌላ እድል እንደተሰጠ ይሄ ማለት እንግዲህ ያው በዮሐንስ 3:16 ላይ ተጠቅሷል ሁሉ ሰው እንደወደደ። ስለዚህ እንግዲህ ይሄ እድል ተሰጠ ሁላችንም ነው። እንግዲህ ይሄ እድሉን ተጠቅሞ በእውነት በትክክለኛ መንገድ ክርስቶስን ጠንቶ ከሱ ጋር ቆይቶ እስከመጨረሻ የሚቆይ ምንድነው ክርስቶስን እንደገና ፊት ለፊት ማየት እድል ይኖረዋል። እድሉ ስለተሰጠ ለማን ነው? ለሁሉም ተሰጥቷል። ስለዚህ ያንዳንዳችን እንግዲህ በመንገድ ላይ እናለን ተባለው። ስለዚህ ይሄንን በእውነት እለት ያሰም ከሱ ሳንለወጥ አንዴም ሳናወላውል ከሱ ጋር ምን ቆይ ከሆነ እርግጠኛ ነን በመጨረሻው ክርስቶስን ማየት እንደምንችል። ግን በዚህ ምድር ግራና ቀይ ያየን በትናንሽ ነገሮች እየወደቅን ምን ቆይ ከሆነ ይሄ እድል እንደገና ያመልጠናል የሚል ሐሳብ እናለኝ። እግዚአብሔር ይስጥልኝ ባጭሩ።
ተባረክ ጌታ ይባርክ። ነግሩም ሐሳብ ነው። እሺ ወደሚቀጥለው እንሂድ። ሙሽራይቱ ይላል ቀጥሎ ያለው የማክሰኞ ሙሽራይቱ ይሄ አነጋገር ዘይቢያዊ አነጋገር ነው ወገኖቼ። ማለት ዘይቢያዊ ስልሳል እንግዲህ እንደው ለመግለጽ ጥቅም ላይ የዋለ አንድን ውበት አንድን ማዕረግ አንድን ክብር ለመግለጫነት ሰዎች በሚያውቁት ውበት ስም የተሰጠ አከላለስ ነው። ሙሽሪት ታቃላችሁ እንግዲህ በዚህ ምድር ላይ ሙሽሪት በጣም አድርጋ በባለሙያዎች ጸጉሯ፣ ልብሷ፣ ገላዋ ሁሉ ጽፍሯ ምንዋ ሳይቀር በደንብ ነው የምትሸለመው የምታጌጠው። ተውባ ለባሏ ለሙሽራው ትቀርባለች። እድምተኛ ሁሉ እሷን ለማየት ይጓጓል። ምን መስላት መጣ ይሆን ቤት በኩል ለምትመጣው ይያሉ ይጠብቃል። እንደየ ሀገሩ ባህል ሁሉ መገለጫዎች አሉት። አሁን ወገኖቼ ይሄ ሰው ሰራሽ ባለሙያዎች ልምድ ያላቸው ሰዎች የሚያደርጉት ውበትን ለሰዎች ማራኪ እንዲሆን አድርጎ ማዘጋጀት አንድ ነገር ነው። ሌላው ነገር ግን እግዚአብሔር ራሱ የሰራት ከተማ ግን በእቺ ሙሽራ እንዴት እንደምታምር መጽሐፍ ቅዱስ ሲነግረን ሳለ አይን ያላየው ጆሮ ያልሰማው በሰው አእምሮ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው የተባለው ያ ስፍራ ነው፣ ያቺ ከተማ ነች። ሙሽራ የሚለው ሌላው ስሙ ደግሞ የእግዚአብሔር ሕዝብ ነው፣ ቤተክርስቲያን ነች። የክርስቶስ ልጆች ናቸው በደሙ የተዋጁት። እና ወገኖቼ ይሄ አነጋገር በዮሐንስ ራእይ ምዕራፍ 21 ከቁጥር 9 እስከ 11 ላይ የሰው ልጅ ቋንቋ ማለት እሱን ሳለነበው ታላቁ ተጋድሎ የተወሰደ ገጽ 675 ላይ ያለው ነው የየመርኩት። የሰው ልጅ ቋንቋ የጻድቃንን ሽልማት ለመግለጽ በቂ አይደለም ይላል። ሚስስ ዋይት አይቷለች በራእይዋ። የእግዚአብሔር የሚገባቸው የገቡት ብቻ ናቸው ትላለች። የሚገባቸው እዚያ የገቡት በአይናቸው የገቡት እሷ አይተዋለች። ግን እሷም በቂ ቋንቋ አላገኘችም። ሰውን ሰው ውስን የሆነው አእምሮ የእግዚአብሔርን ገነት ክብር ሊረዳ አይችልም ትላለች። ውስን የሆነው አእምሮ የእግዚአብሔርን ገነት ክብር ሊረዳ አይችልም። ጳውሎስም እንደገና ሊያነቃቃን ሲፈልግ ምን ይላል? እንደዚህ ያለው ውበት እንደዚህ ያለው ወደር የማይገኝለት በዚህ ምድር ላይ በአእምሮ እንኳን ሊደርስበት የማይችል የሰው ጥበብም ያንን ማድረግ የማይችል የፈለገውን ያክል ቢጨነቅ ቢመራመር መግለጫ የማያገኝለትን እሱን ጳውሎስ ሊያሳስበን ሲፈልግ ምን ይላል? በቆሎሳይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይለናል። በምድር ያለውን አይደለም፣ በምድር ያለው ከዚያኛው ጋር ሲወዳደር ምንም አይደለም። ብዙ ማራኪ የሆኑ ነገሮች በምድር ላይ አሉ፣ ለዚህ ኃጢአተኛው ስጋ የሚማረክባቸው ሰው የሰራቸው በተፈጥሮም ላይ በጥንቃቄ የተያዙ አካባቢዎች፣ ፓርኮች፣ ህንፃዎች አሉ፣ መኪኖች አሉ፣ ሌላም ብዙ ፓርክ ማለት የተለያየ የመዝናኛም ይሁን መኖሪያም ይሁን መስሪያ ቤትም ይሁን የሰው ስራ ከዚያ ጋራ በፍጹም ሊያመሳስለው ከቶኑ የማይታሰብ ነው። ሙሽሪቱ የተባለች እንግዲህ ቀደም ብዬ እንዳልኩት ሁለት ነገሮችን ነው የሚገልጹ። ያቺ አዲስቱ ኢየሩሳሌም ጌታ እግዚአብሔር ራሱ የሰራት በ21 ቁጥር 2 ላይ እንደምናነቡ እዚያ ወረድ ብለን ስንመለከት ከዛ መጽሐፍ ቅዱስ የእግዚአብሔርን መንግስት መዲና እና ወኪል የሆነችው ቅድስቷን ከተማ አዲስቱ ኢየሩሳሌምን የበጉ ሚስት ሙሽራ የሚል ዝርዝር መግለጫ ይሰጣል። የበጉ ሚስት ሙሽራ እቺ ለእግዚአብሔር ሕዝብ ለቤተ ክርስቲያን መግለጫም ይዋል። የበጉ ሚስት ሙሽራ የሚል ዝርዝር መግለጫ ይሰጣል። የእግዚአብሔር ሕዝብ በክርስቶስ ዋጋ በክርስቶስ ደም አማካኝነት እንዴት የተዋበ ስጦታ እንደተሰጠ እንዴት የተዋበ የከበረ ስጦታ እንደታደል የሚገልጽ ነው። በራእይ ዮሐንስ ምዕራፍ 21 ቁጥር 9 እስከ 27 ላይ ረጅም ነው ጊዜ እንትኑ ስማን ባንችል በምናባችን ለመሳል ያንን ያክል የሚከብደን ለምንድን ነው? አዎ ጳውሎስ በአንደኛ ቆሮንቶስ 2:9 ላይ አይን ያላየው አእምሮም ጆሮ ያልሰማው በሰው አእምሮም ያልታሰበ የሰው አእምሮ ብዙ ተመራምሮ በጣም ምጡቅ የተባሉ አእምሮ ያላቸው ሰዎች ብዙ ተመራምረው አስደናቂ ነገሮችን ሰርተዋል፣ ግን ይህንን መድረስ አይችሉም። አይሆንላችሁ። ስለዚህ በምናባችን ለመሳል ያን ያክል የሚከብደን ለምንድን ነው ያለው? ምክንያቱም አላየነውም፣ አንችልም። ውስን ነው አስተሳሰባችን፣ ውስን ነው አእምሯችን፣ ቋንቋችን ውስን ለመግለጽ በድርሰት በመዝሙር በግጥም ብንለው ያንን ሙሉ አድርገን መግለጽ ከላይ እንደተገለጸው እዚያ ስንደርስ ብቻ ነው የምንለው። ለዘላለም ደግሞ ገልጸን ተርከን ተናግረን አመስግነን የማንጨርስ በዚህ ቦታ ቃል በተገባልን ተስፋ ላይ ማድረግ መጀመሪያ የምንችለው እንዴት ነው? እሱ በ
ዮሐንስ 3:16 ላይ ተባለ በሱ ያመነ ሁሉ ተብሎ ተነግሯል። በሱ ያመነ ሁሉ ከተሎ ያለው ደግሞ በግን ተከተሉ ይላል። ሆሆ ይሄ አነጋገር ይሄ በግ የሚለው አነጋገር ዘይቤ ቀጥተኛ የሆነ ልምድ ያላቸው ሰዎች ሊያስቸግራቸው ይችላል። ምክንያቱም በግ ትጠበቃለች በሰው እየተመራች እየተንዳች ትሄዳለች እንጂ በግ መከተል አይገባቸውም። ከእግዚአብሔር ቃል ጋራ ከሱ ሰማያዊ ብርሃን ጋራ ስንገናኝ ነው ይህንን የሚገባንና በሰማይ ምን ለማየት እንደምትጓጉ ጠይቃችሁ ታውቃላችሁ ይላል። በሰማይ ምን ለማየት እንደምትጓጉ ጠይቃችሁ ታውቃላችሁ። አንድ ፕሮፌሰር አስተውሳለሁ አንድ የኤዱኬሽን የሚለው ኮርስ ሲያስተምረን ምን ብሎ ይነግረን ነበር? አበቦችን በጣም ወዳለሁ ውበትን በጣም አደንቃለሁ አለ። እና አንድ አንድ በጣም ጥቃቅን የሆነ አበቦችን በአይኔ ሙሉ በሙሉ ማየት ስለማልችል ከጥፌ ወስድና በቤቴ ትንሽ ማይክሮስኮፕ አለችኝ አለ። በማይክሮስኮፕ አድርጌ በማየት በጣም አድርጌ አደንቃለሁ ደስ ይለኛል አለ። በጣም ደስ ይለኛል። እና ሌላ ደግሞ የነገረን ምንድን ነው? እኔ ብዙ ጥያቄዎች አሉኝ አሁን መልስ ያላገኘሁላቸው ጥያቄዎችን አሁን በኖት እያዘጋጀኋቸው ነው እያጠራቀምኳቸው ነው እዚያ ስደርስ ኢየሱስን እጠይቀዋለሁ አለ። እንግዲህ ስንቶቻችን እዚህ አይነት አስተሳሰብ እንዳለን አላውቅም። ልጆችን ብትጠይቁ ይላል ምን ለማየት እንደምትጓጉ ልጆችን ብትጠብቁ ብትጠይቁ ነብር መጋለብ አሁን ነብር መጋለብ የሚታሰብ አይደለም። በዚያን ጊዜ ግን ነብር መጋለብ ይቻላል፣ አንበሳው መጋለብ ይቻላል። አደገኛ የሆኑ የሚጓዱ እንስሶች ሁሉ በዚያን ጊዜ እንደፈለግን እንደገራም እንስሳ ሆነው እንጋልባቸዋለን ማለት ነው። ከቀጭን የአንገት ላይ ተንሸራቶ መውረድ እንግዲህ አስቡ። ቀጭን የአንገት ምናልባት አሰልጥነው ይጠቀሙባቸው እንደሆነ አላቅም። አይ ረግጠው ካልጎዷቸው በስተቀር ሌላ በመንከስ በምናምን አይኖ ይሄ ለምን እንዳሉ አላቅም። ወይም ወደ ተለያዩ ፕላኔቶች መብረር፣ ይሄ አስግሩም ነው በጣም። ወደ ተለያዩ ፕላኔቶች መብረር ሰዎች በዓለም ውስጥ ሲኖሩ ገንዘብ ካላቸው ዓለም አሉ የተባሉትን ቦታዎች ለመጎብኘት ይጓጓሉ፣ ገንዘባቸውን ያፈሳሉ። ምርጥ የሆነ በአውሮፕላን መቀመጫ ቦታ ሁሉ ይዘው ይጓዛሉ። በዚያን ጊዜ ግን ትኬት አያስፈልገን፣ ገንዘብ መክፈል አያስፈልገን። በክንፎቻችን በቀዳሚ ጽሑፎች በሚለው የሚስስ ዋይት ጽሑፍ መጽሐፍ እዚያ ላይ ታገኝታላችሁ። ክንፎች ይኖሩናል። ህፃናት፣ ትንንሽ ልጆች ሁሉ ትናንሽ ክንፎች አሏቸው፣ በዚያ እየበረሩ ወደ ጽዮን ተራራ እንደሚወጡ ትናገራለች። ታዳጊዎችን ብትጠይቁ ከቤት ስራና ትምህርት ነክ ነገሮች መገላገላችን ወይም ያለምንም ጉዳት ከጓደኞቼ ጋር መንግስተ ሰማያት ውስጥ ሳላቋርጥ መዞር ሊሉ ይችላሉ ይላል። እንግዲህ የሰዎች ጥያቄ የሰዎች ምኞት ይለያያልና የአዋቂዎችን ቡድን ብትጠይቁ ከዚህ በላይ ህመም፣ ስቃይ ወይም ሞት በሌለበት ቦታ መሆን ወይም ከምንወዳቸው ሰዎች ጋር እንደገና መገናኘት ሊሉ ይችላሉ። ግሩም ነው። በዚያ ሆስፒታል የሚባል የለም ህመም ስለሌለ፣ ኢንሹራንስ የሚባል የለም፣ ዶክተርም የለም፣ በሽታ የለም፣ ማጣትም የለም፣ ባንክም አያስፈልግም። እነዚህ ሁሉ በዚህ ምድር የምንገለገልባቸው ያደከሙን ያሰለቹን በዚያ አይኖር። እነዚህ ሁሉ ምላሾች ጥሩና እውነት ናቸው እና በአዲሱ ሰማይ እና በአዲሱ ምድር የምንጠብቃቸው ብዙ ነገሮች አሉ። ለዘላለማዊነት በልባችን ውስጥ ይቀጣጠላል።
እና በውስጣችን ከዚህና አሁን ካለው የበለጠ ነገር መኖርን እንዳለበት እናውቃለን ይላል። እና ከጥሎ ያሉ ጥቅሶችን እንመልከታቸው። በሁን መከተል በራእየ ዮሐንስ ምዕራፍ 14 ቁጥር 4 ላይ ምን ያል ከሴቶች ጋር ያልረከሱ እነዚህ ናቸው ድንግሎች ናቸውና በጉ ወደሚሄድበት ወደሚሄድበት የሚከተሉት እነዚህ ናቸው ለእግዚአብሔርና ለበጉ በፍራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ከዚያ ምዕራፍ 7 ቁጥር 16 እና 17 ደግሞ እንግዲህ ከእንግዲህ ወዲህ አይራቡም ከእንግዲህ ወዲህም አይጠሙም ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በጣም በአጽንኦት ነው የሚናገሩት ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ህይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይኖቻቸው ያብሳል። ይሄ ዘይቤያው ያነግ እንባዎቻቸው ያብሳል። አንዳንድ ተናጋሪዎች እነዚህ ሁሉ በሺ በሚሊዮን የሚቆጠሩ ሰዎች እንዴታ ኢየሱስ ምን ያህል ማሐረብ ወይም እንትም ቢኖረው ነው ያን እየዞረ የሚጠልዱት አነጋገር ነው። እዚያ ባጭሩ የሚያስለቅስ ነገር እዚያ የለም ማለት ነው። ለቅሶ የሚባል የለም እዚያ የተነቀሰው ከጥሎ ያለው እሱን ይገልጻል። ራእየ ዮሐንስ 21 ቁጥር 4 ላይ እንባዎችንም ሁሉ ከዓይኖቻቸው ያብሳል ሞትም ከእንግዲህ ወዲህ አይሆንም ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም የቀደመው ሥርዓት አልፏልና ብሎ ሲናገር ሰማ። ማን ነው የተናገረው? እውነተኛው ምስክር የእውነት ቃል የሚናገረው። ኢሳይያስ ደግሞ 25:8 ላይ ሞትን ለዘላለም ይውጣል ይላል። ሞትን ለዘላለም ይውጣል የተዋጠ ነገር መልሶ አያካቻል ያጠፋል ማለት ነው። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል ይላል። እንባማብስ ሁሉ የህዝቡንም ስድብ ከምድር ሁሉ ላይ ያስወግዳል እግዚአብሔር ተናግሯልና። ኢሳይያስ ብቻ ተናግሮት ቢሆን ኖሮ ልንጠራጠረው እንችላለን። ይሄ ግን ነቢያት የእግዚአብሔር አንደበት ናቸው። ነቢያት የእግዚአብሔር አንደበት ናቸው በምድር ላይ። ስለዚህ እግዚአብሔር ተናግሯልና ስለዚህ ምንድነው? እውነት ነው። እውነት ነው። ፓስተር ዳግ ባችለር አንዳንድ ጊዜ ሲናገር ምን ይላል? በሆነ ቦታ የሆነ ጽሑፍ ላይ አንብቤያለሁ ይላል። በሚዲያ ማለት በዚህ በጆርናሊዝም ማለት በጋዜጣ ይሁን በመጽሔት ያነበቡ አንብቤያለሁ እውነት መሆን አለበት ብሎ ይቀልዳል። ይሄ ግን ወገኖቼ እውነት ነው። መሆን አለበት ብሎ መጠራጠር አይደለም፣ ሊሆን ይችላልም አይደለም፣ እውነት ነው። ከእውነተኛ ምንጭ የተገኘ ነው እያሉ ዘጋቢዎች ሲናገሩ ሰምታችሁ ታውቃላችሁ። በዚህ ምድር ላይ ሰዎችን ለማሳመን ሲፈልጉ ይህንን የማያውቅ ይህ እራሳችንን የምናገኝባቸው አስቸጋሪ ጊዜያት ውስጥ ስንታገል በጣም የሚያጽናና ነው። ነገር ግን ኢየሱስ በሰማይ ቢሆንም መምራቱን በሰማይም ይመራናል። የመጨረሻውን ልበልና ምናልባት ወደዚያ ከመሄድ የፊት ለእናንተ እድል ስጣችሁ በዚህ ላይ ሀሳብ ካላችሁ እስካሁን ድረስ አልኳችሁ የመጨረሻውን ኑ የሚለውን ከማየታችን በፊት
እኔ አሳባለኝ ግን ሌላ ሰው እድል ያላገኘ ካለ ለነሱ ሰጣል።
እሺ እንግዲህ አንቺ ነሽ ቀደምሽው ቀጥ ይዘን ብለሽ።
እሺ በጣም ቆንጆ ነው። በጣም ደስ ያለኝ ነው ትምህርቱን እየተከታተልኩ ያለሁት። በጣም የሚያጽናናና የሚያበረታ ነው። እግዚአብሔር ይባረክ። ሁላችንም ሰማይ መሄድ እንፈልጋለን። እዛ ሀዘን፣ ችግር፣ መከራ፣ ለቅሶ የሌለበት አዲስቷ ኢየሩሳሌም ልንሄድ ልናያት እንጓጓለን እና ግን አንድ ነገር አለ። እዛ ሀገር ለመሄድ ለመግባት ቪዛ ያስፈልጋል። ያ ቪዛም ደግሞ ያው እኛም ወደዚህ ሀገር ስንመጣ ቪዛ እንደሚያስፈልገው ሁሉ ወደዛ ሀገር ለመግባት ቪዛ ያስፈልጋል። ያ ቪዛ ምንድነው? እምነት ነው። እምነት ደግሞ ያው በርግጥ ሁላችንም ክርስቲያንን ክርስቶስ እንደሞተልን እናምናለን። ይሄንን ሳናምን ክርስቲያን አንሆንምና ግን ከዛ ባለፈ እምነታችን አንዳንዴ የሚፈተንበት ጊዜያቶች አሉ። ለምሳሌ አብርሃምን መውሰድ እንችላለን። አብርሃም ውጣ አለው እግዚአብሔር። ከወገነህ ከሀገርህ ተነሳና ውጣ አለው። አብርሃምም ወጣ ታዘዘ። በዛም አላበቃም። አብርሃም በስንት ጸሎትና በስንት ጥበቃ ያገኘውን ልጅ አብርሃም ወይ ልጅን ሰዋልኝ አለው እግዚአብሔር። እና በጣም ከባድ ነው። እስኪያስቡት አንድ ልጃችሁን እግዚአብሔር እንደዛ ቢላችሁ ምንድነው የምታደርጉት? እና አብርሃም ግን ምን ያክል እግዚአብሔርን ቢያምነው ነው በቃ ለእምነት የግል የራስ ነው። አብርሃም እኮ ለሚስቱም አልነገረም ለልጁም አልነገረም። ልጁን የመሰዊያውን እንጨት አሸክሞ በማለዳ ተነስተው ወደ ተራራው ሲሄዱ አባዬ የመሰዊያውን እንጨት ይዘናል የሚሰዋው በጌታል ብሎ ልጁ ጠየቀ። አላወቀም እሱ እንደሚሰዋ እንዳለ እና እግዚአብሔር ያዘጋጃል ልጄ ሆይ አለ እና እንዳለው እንደ እምነቱ እግዚአብሔር አዘጋጀለት እና አብርሃምም አመነ ታዘዘ። ከዛ ምን ሆነ? ጽድቅ ሆኖ ተቆጠረለት ይላል እግዚአብሔር። በዚህ መንገድ አብርሃምን በእምነት እንደሚያምነው በእግዚአብሔር እንደሚታመን እንደዛ ሊሆን ይችላል። እንግዲህ የእግዚአብሔርን ሐሳብና ቅድ ባናቅም ግን ይህ እውነት ነው፣ እውነተኛ ነው። እኔና እናንተ ዛሬ በግላችን የምንፈተንበት ብዙ አለ። በመጽሐፍ ቅዱስ ላይ የተጻፉ ሰዎች እንደኔና እንደናንተ ሰዎች ናቸው። ስጋ የለበሱ መላእክ አይደሉም ወይም ፈጣሪም አይደሉም። በጣም እጅግ ተፈትነዋል በብዙ መንገድ። ኢዮብን ልንወስድ እንችላለን። ኢዮብ ራሱ ሚስቱ ራሱ እግዚአብሔርን ስደብና ሙት አለችው። እና እምነታችሁ የሚፈተንበት ጊዜ ይመጣል፣ ይፈተናል። ግን እግዚአብሔርን ማመን ከሁሉ ነገር ይበልጣል። እና ቅድም ደግሞ በመዝሙሩ የሰማይን ወፍ ይመግባል እየተባለ ሲዘመር ሰምቻለሁ። እና የሰማይ ወፍን የመገበ እግዚአብሔር እኔንና እናንተን በአምሳሉ እየሰራ እንዴት ከሰማይ ወፎች እናንተ ከሰማይ ወፎች እና ከምድር አበባዎች እጅጉን የላቃችሁ የተሻላችሁ የተወደዳችሁ ናችሁ ይለናል እግዚአብሔር። እና በእምነታችን ነው ሰማይን መውረስ የምንችለው፣ ሰማይ መሄድ የምንችለው። ይሄ የሚባለው የምንማረው ነገር ሁሉ እውነተኛ ነገር ነው። የእግዚአብሔር ቃል እውነት ነው፣ ሕያው ነው። ስለዚህ ዛሬ በሚያጋጥመን ቻሌንጅ፣ በምድር ስንኖር የሚያጋጥመን ቻሌንጅ ሁሉ ነቲንግ ነው። እግዚአብሔርን ታመን ነው ከምንም ነገር እንወጣለን። ተባረኩ።
ጌታ ብርክ ያርግሽ፣ አንቺንም ተባረኪ። በጣም ግሩም ሀሳብ ነው ወገኖቼ። በዚህ ምድር ላይ የምናሳልፈው ፈተና የሚባል ሲያጋጥመን ለጥቅማችን እንደሆነ መጽሐፍ ቅዱስ እየተናገረ ነው። እንዲያውም በሱ ካላለፍን እኮ እርግጠኛ ክርስቲያን መሆናችን እኮ አልተረጋገጠም። የሆነ ፈተና ማለፍ የማንችል ከሆነ ያላጋጠመን ከሆነ ገና በድካም ላይ ነው ያለን። ፈተናውን ተሻግረን በእውነት በእርግጥ እህቴ እንደ አስቀመጠችው ጥሩ ምሳሌ ነው። አብርሃም ልጅህን ሰዋልኝ፣ ለምን ሌላ ነገር ያለህን ሁሉ ንብረትህን ስጠኝ ብሎ አይጠይቀውም ነበር? ወይም ደግሞ ከአንተና ከሚስትህ ማንን ልውሰድ ብሎ ለምን አይጠይቀውም ነበር? በጣም ከባድ ጥያቄ ነው የጠየቀው። ከባድ ጥያቄ ልጅህን በስለት የተገኘውን በጥበቃ የተገኘውን ልጅህን ስጠኝ ሲለው፣ ዛሬ ለልጆቻችን ምናልባት ብንጠየቅ ምን መልስ እንሰጥ ይሆን?
ብዙ ሰው ወላጆች አቃሉ ጤናማ አይሆኑ ወላጆች ልጆቻቸው በ እነዚህ ምንድነው የሚባሉት የሂማን ትራፊኪንግ ተይዘው የሌላቸው እንኳን ከፍለው የሚያስለቅቋቸው እንዳሉ አቃሉ ከባድ ነገር ነው። እግዚአብሔር እኛን የሚጠይቀን የምናልፈው ነገር አብሮን ከኛ ጋራ እንደሚሻገር እንደሚያሻግረን እየነገረን መዘንጋታችንን እንድናስብበት የሚል ሐሳብ ያለው ነው። ትረዳው ሌላ ሌላ ሐሳብ ወይም ጥያቄ ያለው ካለ?
ሄሎ
አቤት።
እስንም ትንሽ ሐሳብ በውስጤ የመጣው ነው መናገር ነው። ኢዮብ 28:28 ላይ እግዚአብሔርን ማወቅ ጥበብ ነው፣ ከኃጢአት መራቅ ማስተዋል ነው ይላል። አሁን እዚህ እንደገለጸችው እምነት ነው፣ ያው የሰማይ መግቢያችን እምነት ነው። ግን ደግሞ ይሄንን እምነታችንን የሚያዳክም ኃጢአት የሚባለው ከትንሽ እስከ ትልቅ ኃጢአት ትንሽ የለም፣ ሁሉም እኩል ነውና እንደ ቀልድ ምንም አይደለም ምን አላት ብለን የምናደርጋት ኃጢአት እምነታችንን ያደክመንና ይሄን የሚያክል ታላቅ ተስፋ የሚያሳጣን መርዝ እንደሆነ በቃ ከሱ የለየን ኃጢአት ነው። ከእግዚአብሔር ከመጀመሪያ የለየን ኃጢአት ነው። አሁንም ወደዛ ደግሞ ድጋሚ ድረስ እንዳንጠቀም እኛ ላይ ተጽዕኖ እያደረገ ያለው ኃጢአት ነው። ኃጢአትን ደግሞ በእግዚአብሔር ጸጋ ማሸነፍ እንደምንችል ቃሉም ይነግረናል። ግን ጠላት ከባዱን ቀላል ቀላሉን ከባድ አድርጎ በውስጣችን እያመጣ ይሄን ደካማ ስጋችንን ያደክመናልና በእውነት ኃጢአትን ኃጢአት ነው ብለን ለመጠየፍ ከእግዚአብሔር ጋር ከሱ ለመራቅ ካልወሰንን እንዲሁ በሱ እየተጫወትን ከሆነ ተስፋው ከንቱ እንደሚሆን ነውና እግዚአብሔር ይርዳን።
አሜን አሜን። ተባረክ።
እህቴ ቪዛ ባለችው ከአማራሽ በፊት የተናገረችው እህቴ ቪዛ ባለችው እኔም አንድ አስተያየት ለመስጠት እፈልጋለሁ።
እሺ ቀጥል።
አንድ ደራሲ በማቴዎስ 25 ላይ ክርስቶስ እግዚአብሔር በፍርድ ቀን በጎቹንና ፍየሎቹን ለይቶ ሲጠይቃቸው ተርቤ ነበር አበላችሁኝ፣ ተጠምቼ ነበር አጠጣችሁኝ፣ ታስሬ ነበር አያችሁኝ ብሎ በጎቹን ሲጠይቃቸው መች ታስራ አየነ፣ መች ስንዴ ሆነ አየነ ሲላቸው ለአንዱ ለትንሹ ያደረጋችሁ ከእነዚህ ለተናናሾች ለአንዱ ያደረጋችሁት ለእኔ ያደረጋችሁት አለ። ፍየሎቹን ደግሞ ነገራቸው ይቅርታ። እና ሰውየው ሲያብራራ ምን ይላል? ወደ ሰማይ የሚያደርሰን ፓስፖርታችን ፍቅር ነው ይላል። ምክንያቱም የእግዚአብሔር መንግስት የፍቅር መንግስት ነው። የፍቅር ፓስፖርት ያልያዘ ሰው፣ ፍቅር የሌለው ሰው መንግስቱን አይወርስም ይላል። እና ፍቅር ካለን ነው ለእግዚአብሔርን የምናገለግለው፣ ሰዎችንም የምንወደው የምናከብረው፣ ራሳችንም የምናከብረው ፍቅር ሲኖረን ነው። እና ክርስቶስ ደግሞ ከፍቅሩ የተነሳ ነው ያዳነን። ቅድም ጠቅሰዋል፣ እግዚአብሔር ዓለሙን ወዷል እና አንድ ልጁን እስኪለውጥ ድረስ። እና ፍቅር እህቴ እንዳለችው እምነት ነው ቢዛ ያለችው። ይህ ደራሲ በዚህ ታሪክ ላይ ተመስርቶ ፍቅር የሌለው ሰው ፓስፖርት የለውም እና ሰማይ አይገባም ብሎ ታሪኩን ለልጆች በሚገባ ሁኔታ የልጆች ታሪክ ነው ነገሩ አብራርቶ የጻፈው እና ፍቅር ወሳኝ መሆኑን በተለያየ በእግዚአብሔር ቸርነት በየቀኑ በሚደረግልን እንኳ እግዚአብሔር በፍቅሩ አይደል ደግፎ ነው የሚኖረው። እሱም ደግሞ ራሱ ሶስታችሁ ካልተወደዳችሁ እኔን ወደድሁ የሚያየውን ወንድሙን ያልወደደ እግዚአብሔርን ወዳለሁ ሚል ሐሰተኛ ነው ይላል እና ፍቅር ወሳኝ ነው ለማለት ነው በዚህ ታሪክ ላይ ያነበቡት እና መጽሐፍ ቅዱስም በጠቅላላ የሚለን እንደዚህ ነው። እግዚአብሔር ይስጥልኝ።
ይባረክ። ጌታ ይባረክ። ጋሽ ግሩም ነው። አዎ እውነተኛ ፍቅር ይላል ዮሐንስ መልእክት 5:19 ላይ እውነተኛ ፍቅር ፍርሃትን ሁሉ ያጠፋል። ፍርሃት የሚለው እንግዲህ ያ በብዙ መንገድ መተርጎም መተንተን ይሻል ይሆናል። አንድ ነገር ይሄንን ባደርገ ይሄ ይርስብኝ ይሆናል፣ ይሄንን ብናገር ይሄንን ብሰጥ ይሄንን አጣለሁ፣ ወዘተ ወዘተ ብዙ ነገሮችን። እውነተኛ ፍቅር ግን የክርስቶስ ፍቅር ናት። ያቺ እውነተኛ ፍቅር ክርስቶስን በክርስቶስ ኢየሱስ የነበረ ልብ በእናንተም ይሆንባችሁ ያለው ጳውሎስ እሱ ነው። እና ትንሿ ነገር እጅግ ይህን የመሰለ ክብር ልታሳጣን ትችላለች ብላለች እህታችን። እውነት ነው። ስለዚህ ማሰብ ማሰላሰል ያስፈልጋል። ወደ ሰማይ ለመድረስ ስሙ በግንባራችን ዮሐንስ ራእይ 22:4 ላይ እንደተቀመጠው ስሙ በግንባራቸው ይላል። ሁልጊዜ እሱን ሲያስቡ የሚኖሩ እሺ፣ የመጨረሻው ኑ የሚለው ግብዣ አለ። ኑ የሚለው በመጽሐፍ ቅዱስ ውስጥ አይታችሁ ከሆነ ይህንን የመሰል ትልቅ የሆነ ድግስ ደግሶ ነው የሚጠራው። ዝም ብሎ አይደለም። እንደው አንዳንዶች ኑ እያሉ የሚጠሩ አሁንም በሚዲያ እንደምናያቸው እነሱ ሊበዘብዙንና አጭበርብረው ገንዘባችንን ሊወስዱ የሆነ ነገር ሊሸጡ እንጂ የሚሰጡን ነገር የላቸው። ይሄ አባታችን ግን ኑ የሚለን ሊጠቅመን ሊባርከን፣ ስጡ ሲለን ሊባርከን፣ መንገዱ ይሄ ነው እያለን ነው። ሂዱ ሲለን ሊባርከን እና ይሄ ኑ የሚለው በኢሳይያስ ሁለት ቦታ ማየት እንችላለን። ኢሳይያስ ምዕራፍ 1 ቁጥር 18 ላይ ታውቃላችሁ፣ ኑና እንወያይ የሚላል። ብዙ ጊዜ ይህንን ቃል ተጠቅሜበት አውቃለሁ። አሁን እርስ በርሳችን የሚያባላን በምድር ላይ የሰው ልጆች እግዚአብሔር እንኳን ያታላቁ አምላክ ሰዎችን ኑና እንወያይ፣ ማን ጥፋተኛ እንደሆነ ይታወቅ፣ ቁጭ ብለን እንነጋገር እያለ እኛ ሰዎች ምን ሆነን ነው ቁጭ ብለን የማንነጋገረው የሚለው ሁልጊዜ ነው የምጠቀምበት። ሰዎች ቁጭ ብለው ቢነጋገሩ መፍትሄ ያመጣሉ፣ ደግሞ ይተዋወቃሉ፣ ይቀራረባሉ። ከአምላካችን ጋር ኑ ሲለን ስንቀርብ ፍቅሩን እንካፈላለን። ከዚያ ችግራችንም ሊያስወግድ ነው። በ55ኛው ምዕራፍ ደግሞ እንደገና ስንመለከት 55ኛው ከቁጥር 1 ጀምሮ ኑ የሚል ግብዣ እናገኛለን። ለምንድን ነው ለማያጠግባችሁ ገንዘባችሁን የምታፈሱ ጉልበታችሁን የምታባክኑ? ኑና ያለ ዋጋ ያለ ገንዘብ የሚያስፈልጋችሁን ሁሉ የሚበላው የሚጠጣው የምትኖሩበትም ሁሉ እኔ ውሰዱ እያለ ይጋብዛል። ጌታ ኢየሱስ ደግሞ ማቴዎስ ወንጌላ የታወቀው ጥቅስ ነው ይሄም 11:28-30 እናንተ ደካሞች ይላል። እኛ ስለ ራሳችን እንኳን ድካማችን የማናውቀው እሱ የሚያውቀው እውነተኛ የሆነው ምስክር ስለኛ ያውቃል። እና እናንተ ደካሞች ሸክማችሁ የከበደ ደግሞ ይላል፣ ሸክማችሁ የከበደ እኛ የሚያውቅልን የለም ችግራችን እያልን የምናጉረመርመው እሱ ያውቃል። ያውቃል፣ የሚያውቅልን እሱ አለ። ሰዎች ላያውቁልን ይችላሉ፣ እሱ ግን ያውቃል፣ ያውቅልናል፣ ደግሞ ያቀልልናል። ሳያስቸግረን፣ ሳያስጨንቀን፣ እዳ ሳያስከፍለን፣ ዋስ ጥሩ ሳይለን፣ ገንዘብ አምጡ ሳይለን፣ የባንክ አካውንታችሁ ወይም ደግሞ ይሄ ምንድን ነው ወዘተ፣ በዚህ ዓለም ላይ የሚያስጨንቀን የሚያስቸግረን አቅም የምናጣበት ሁሉ ወደ እኔ ነው። አዎ ይሄኛው ስለ አንድ ነገር ሊመስለን ይችላል፣ ስለ ሁሉም ነገር ነው። ወደ እኔ ነው ሁሉም ነው የሚለው ደግሞ ማንንም ሳይለኝ ኖ እያለ ይጠራል። በመጨረሻ ያለውን እንደ አራት ደቂቃ ነው አምስት ደቂቃ ቀርታለች። እስኪ ለእናንተ ልስጣችሁና ሰዓቱ ስላለቀን ምናልባት ሀሳብ ያላችሁ ልትኖር ስለምትችሉ ሀሳብ ያላችሁና ጥያቄም ያላችሁ የመጨረሻውን እድል ለእናንተ ብተው ይሻል።
እሺ ፓስተር፣
በጣም ጥሩ ነው ያ እውነት ነው እምነትም ፍቅርም ሁሉ ነገር ለአንድ ክርስቲያን አስፈላጊ ነው ግን የዚህ ሁሉ ምንጭ ክርስቶስ ኢየሱስ ነው ሰው ክርስቶስን የሚያቀሰው ፍቅር አለው እምነት አለው በጎነት አለው ቸርነት አለው መልካምነት አለው ሰው እሱን ዋናውን ስናቅ ሁሉን ነገር ማወቅ እንጀምራለን በሱ ላይ ያለውን ጥበብ በሱ ላይ ያለውን ኃይል መንፈስ ቅዱስን እንቀበላለን ስለዚህ ተለየን ማለት ነው ስንለይ ደግሞ ኑሯችን አካሄዳችን እምነታችን ሁሉ የሚታይ የሚገለጥ ነው የሚሆነውና ይሄ ሁሉ የተነጋገርነው ሁሉ አስፈላጊና በጣም ለአንድ ክርስቲያን ወሳኝ የሆነ ነገር ነው እሷን ለማለት ፈልጌ ነው አመሰግናለሁ
ተባረክ ጌታ ይባርክሽ እሺ ሰዓታችን እየደረሰ ስለሆነ የመጨረሻው ማጠቃለያ ልንገራ ላንብብላችሁ አርብ ላይ ያለውን የእግዚአብሔርን ቃል ለመመገብ የክርስቶስን ሃይማኖት ካልተቀበልን ወደ እግዚአብሔር ከተማ የመግባት መብት አይኖረንም ምድራዊ ምግብን በመመገብና ዓለማዊ ነገሮችን የመውደድ ጣዕማችንን እየተለማመድ ከኖርን ለሰማይ አደባባዮች ብቁ አንሆንም በሰማይ የሚዘዋወረውን ንጹህ ሰማያዊ ጅረት ማድነቅ አንችልም የመላእክትን ድምጽና የበገናዎችን ዜማ አያረካንም የሰማይ ሳይንስ ለአይምሮአችን እንቆቅልሽ ይሆናል የክርስቶስን ጽድቅ መራብና መጠማት አለብን ለሰማያዊ መላእክት ማህበር እንድንበቃ በጸጋው ህይወት የመቀየር ተጽኖ መቀረጽ አለብን ይላል ከዚያም ህዝቦች ከሰማይ ህግ ውጭ ሌላ ህግ አይኖራቸው ሁሉም ደስተኛ የተባበረ የቤተሰብ ይሆናሉ የምስጋና ልብስ ለብሰዋል በትዕይንቱ ላይ የንጋት ኮከብ አብረው ይዘምራሉ የእግዚአብሔርም ልጆች በደስታ ይዘምራሉ እግዚአብሔር አብ እና ክርስቶስም ከእንግዲህ ኃጢአት አይኖርም ሞትም አይኖርም ብለው በአንድነት ያውጃሉ ስለ ሰማይ ውብ ስለሆነው ስለ ሰማይ የመናገር ልማድ ማዳበር እንፈልጋለን እግዚአብሔር ሕያው እስከሆነ ድረስ የሚቀጥል ህይወት እንነጋገራለን ከዚያም ትንንሽ ፈተናዎቻችንን ችግሮቻችንን እንረሳለን አይምሮአችንም ወደ እግዚአብሔር ይሳ ይሄ ኤለን ጂ ዋይት the phase that I live by ከሚለው መጽሐፏ ገጽ 363 የተወሰደ ግሩም ሐሳብ ነው ሰዓታችን እያለቀ ነው ማለት አልቋል ወገኖቼ እንግዲህ 13 12 ሳምንታት ስንማረው የቆየ ነው ዛሬም በዚህ ሳምንትም ማጠቃለያውን ያያየን የቆየ ነው አሰረገው የታመነው ተስፋ ከእግዚአብሔር ጋር የነበረንን ግንኙነት መገንባት ስንማር ቆይተናል ከዚያ በኋላ እየገነባን ቆይተን ከሆነ የሰማይ ቤት የኛ ቤት ነው በእርግጠኝነት አሁንም መገንባቱ ይቀጥላል መዋቡ ይቀጥላል ተውቦ የሚያልቅ አይደለም ተገንብቶ የሚያልቅ አይደለም ገና ጌታ ክርስቶስ ይሰራን ይፈልጋል በቃሉ በመንፈሱ ከቃሉ የምናገኘው ሰማያዊ መና አዘውትረን እንብላው እንጠጣው እግዚአብሔር አምላክ ሁላችንም ይርዳን ጌታ ይባርካችሁ ሳተፋችሁና አብራችሁ የቆያችሁ ሁሉ ተባርኩ ጨርሻለሁ
ሽን ፓስተር እግዚአብሔር አምላክ ይባርክ ተባረክ በሀሳብም ይመጣችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ ይህ እሱ ጋር ያለንን ያላችንን ግንኙነት በተለያየ በዚህ በ13 የሰንበት ትምህርት ግንኙነታችንን ከሱ ጋር ያለንን እንድናጠብቅ በብዙ መንገድ አስተምሮናል። ም ፊታችንን በመስታወት ስንጨርስ ደግሞ ፊትለፊት እሱን ለማየት በዚህ እግዚአብሔር በብዙ መንገድ ይገልጽልን ነበረ። ስለዚህ በረከት እግዚአብሔር እናመሰግናለን። እውነት ምን ያህል አስተዋል ነው፣ ምን ያህል እንደተረዳ ነው። ሁላችንም የግላችን መልክ ሆናል። እግዚአብሔር ይዛል የተናገረው ያለውን መስማት እና ወደሱ መጠጋት እንዲሆንልን ለሁላችንም እግዚአብሔር ይዛል። እግዚአብሔር ባሳቸው ሁላችሁንም አሁን ከዚህ በመቀጠል ይህም በመዝሙር
እሺ፣ እግዚአብሔር ባርካችሁ። መዝሙር 213 ክርስቲያናት ትጉ ጠብቁ የሚለውን ዘምራለሁ። ክርስቲያናት ትጉ ጠብቁ፣ ምልክት ከሰማይ እዩ፣ ተዘጋጁ ለመምጣቱ ይመጣል በድነሽነቱ ይመጣል አሁን ይመጣል መምጣቱ ከመላእክት ጋር ነው ይመጣል በድነሽነት ጊዜያችን እንዲያው በከንቱ በዋዛ ስናሳልፈው ኢየሱስ በሰማይ ደመና ይመጣል ከመላእክት ጋራ ይመጣል አሁን ይመጣል መምጣቱ ከመላእክት ጋር ነው ይመጣል በድል ነሽነቱ ይመጣል አሁን ይመጣል ምድርም ይንቀጠቀጣል ሰማይም ይጥለቀለቃል ያን ጊዜም ክርስቶስ ጌታችን በክብር ነው የሚመጣ ይመጣል አሁን ይመጣል መምጣቱ ከመላእክት ጋር ነው ይመጣል በድል ነሽነት ኃጢአን ጌታ ሲለምን እርሱ ነው የሚያማልደን ጊዜያችንንም ሲያልቅብን እርሱ ተፈጸመ ሳይል ከመላእክት ጋር ነው ይመጣል በድል ነሽነት ይመጣል አሁን ይመጣል
አሜን 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 ወክቸታችን ለምለም አሜን ወክቸን ይመጣል ለነበረን ጊዜ እግዚአብሔር አምላካችን እናመሰግናለን። በዚህ ማታ የተቀደው ቁጥር የሚሆነው 7:37 ነው። ይህን የመጀመሪያው ክፍል ወደ ጸሎ ገና ጊዜችን በፊት ጋሽ በቂ ይህንን የሰንበት ትምህርት ክፍል ይዘጉልናል። ጋሽ በቂ ጸሎ
ሰማን
አው ሰማን ሰማን
ሰማይ ያላበታችን እግዚአብሔር ታሪያችን አዳኛችን ጠባቂያችን ተስፋችን እናመሰግናለን። ተመስገን ተመስገን ቅዱስ እግዚአብሔር አብ ቅዱስ እግዚአብሔር ወልድ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ጌታ በኢየሱስ ክርስቶስ ስም ክብርን ምስጋናን ስግደትን አምልኮን ውዳሴን በረከት ጥበብ ላንተ ነው። ዘፋኒ በመስከና የተሞላ የሚገባ ስለሆነ ጌታዬ እናምላኬ ተመስገን እናመሰግናለን። በዚህ ባለቀ በመጨረሻው ዘመን መህይወት ዘመናችን ተሸክመን ቤታችን እንድንደርስ በመንገድ ላይ ያለን የሚያስፈልገን ትምህርት በየቀኑ ስለምትመግበን ተመስገን። ዛሬ ምሽትንም ጌታዬ እናምላኬ የሰንበት ትምህርታችን አሰሶስቲኛ ሰንበት ትምህርት መጠቀለያ ሁሉ ተመረናል እንተማር ነው እንድንኖር እንተርዳል። ቃልህ ባይመሯችን ይታተመልን በልባችን ይጻፈልን አዘጋጀን ተከበረው ቀን መስማት እንሰማለን መማርም ደግሞ እየተማርን ነው። ጌታ ሆይ መኖር አልቻልንም እንድንኖርበት ግን እንተርዳል። በምንም ነገር ቢመጣም ጌታ እስከ ሞት እንድንታመንብህ እርዳን። በፍጹም ልባችን በፍጹም ኃይላችን በፍጹም ነፍሳችን እንድንታመንበት ደግሞ እርዳን። እምነታችን ደግሞ እንዳንጠጠቃሽ እንዳንፈታም ጠብቀን። መንፈስ ቅዱስ ከማሳዘን አንተ ከመቁሰር ከድፍረታ ማጥያት ጠብቀን። አዘጋጀን ጌታዬ አንድ ነገር ያስፈልገናል ዛሬ አባባ አንድነት እንድንኖረን በፍቅር እንድንተሳሰር ስራችን እንድንጀምር እንደገና ስራ የኋለኛ ዝናብ ያለ መንፈስ ቅዱስ አይቻልም። ጌታዬና አምላኬ እኔ የሰራሁት ስራ ይበልጥ ሰራላችሁ ብለናል። ድውያን ስትፈውስ የተራቡን ስትመግብ ወንጌል ስታድስ ስትመስክ ስትሰብክ የነበርከው ጌታ ስራችን እንድንጀምር የኋለኛ ዝናብ ላክልን። የኋለኛ ዝናብ ልባችን አንተ ውሰደውና አስተካክለ ለኋለኛ ዝናብ ሰጥተን ስራችን እንድናጠናቅቅ የሶስት መልክ መልክ እንድናውጅ ዘመኑን እንዲያጥርልን ከዚህ ከመከራ እንድታወጣን ቤታችን ቶሎ እንድትወስደን የኋለኛ ዝናብ ላክልን። የኋለኛ ዝናብ ደግሞ ለመቀበል ደግሞ ልባችን አዘጋጅልን። ስራ ከመደመን ደግሞ ቅዱሳኖች ጋር አድርገን አጣታችን በደላችን ያልተናዘዝነው አጥያት እርም የሆነ ነገር ሁሉ ልባችን ከአይምሮችን ሁሉ ቆርጠን አውጣልን። መንፈስ ቅዱስ አሳዘን መታንተ ያቆስልምት የድፍረት አጥያታችን ይቅርበለን ጌታዬ። እምነታችን ደግሞ እንዳንጠቃሽ እንዳንፈታም ጠብቀን። እምነታችን ወይ ተመስገን ለነበረ የበረከት ምሽት ተመስገን። በህይወት ዘመናችን ያልተለየህን ተመስገን የምትጠብቀን ተመስገን። እንዳይን በላይ በእጅ መዳፍ የጻፍ ነው አይዛችሁ ምትለ እስከ ሞት እንታመን ነበር ዳን ጌታዬና አምላኬ። ሐዋርያትን ደግሞ ከአንተ ጋር በነበሩ ጊዜ አይምሯቸው አልተከፈተም ስትያስሆንም ጥሎ ነው የሸሻትን ከተለወጡ በኋላ ያላቸው ሁሉ አንድ ላይ ነበረ ጸጋ ነበራቸው ወንጌል አልማደረሱ። እኛ ደግሞ ስራችንን መጨረስ አንድ ልብ እንድትሰጠን ያ ፍቅር በፍቅር ተሳስረን ስራችን ጨርሰን በክብር ደምና ስትቀን ስትገለጻለ ተቀባይ እንድንሆን አንተ እርዳን። ቤተሰቦቻችን ይዘን ልጆቻችን ይዘን በክብር ጌታ ሆይ ይሄን አምላካችን የጠበቅነው በማዳኑ ደስ ይበለን አሽት እናደርግ ብለን በልታ በመስከና ተቀበለን ያዘጋጀን የክብር መንግስት ወላሽን አንተ እርዳን። ተመስገን ጌታ ሆይ በምን ነገር እንዳንረበሽ በምድር የምናየው ሁሉ ሁከቱ ሰይጣን የመጨረሻ ስራ እየሰራ ነው። አሳይቶ የምንሳለው አሰቃይቶ የሚገል ነው። በሱ ምንም ነገር የለውም። ደግሞ የተፈረደበት ጠላት ነው። ዲያብሎስ ሰይጣን አጋንቶች ግንጦች እባቦች ዘንድ ተቃቀፈ ተቃቀን ቀበሮችን አጥም ላይ ያዘልን። ስለዚህ እንዳንሸወድ እንዳንታለል እምነታችን ደግሞ አቁማል። የጥለን የምንሄድ ባቢሎን ጥለን የምንሄድ ሁሉ ነገር ሁሉ እንዳስቀረን በዚህ ምድር ላይ ጠብቀን እጃችን አጥብቀ ያዘው እግራችን ምራልን አይናችን ክፈትልን ማስተዋል ስጠን አዘጋጀን ጌታዬ። በጨረሻችን ደግሞ ያማራ ይሁን ጌታዬ። ኢየሱስ ያለ ሁሉም አለው። ስለዚህ ጌታዬ በምን ምክንያት እንዳንደረበሽ ተስፋ እንዳንቆርጥ እስከ ሞት እንድንታመን በርዳን። ተመስገን ለነበረ የበረከት ምሽት ያገለገለው ሁሉ አንተ ባርክ የሰማነው ሁላችንም ባርከን። በዚህ ሰዓት ጸልያለሁ ታሙ ያለው ወገኖቼ እጅግ ብዙ ናቸው። የኛ አምላክ የሚፈወሱበት ምሽት ይሁን። አንተ ፈውሰልን፣ ያዘኑት እንደማጽናናለን፣ ልጆቻችንን ጠብቀልን። በዚህ በረፍ ሰዓታቸው አንተ ጠብቃቸው፣ እንዳይሸወዱ እንዳይታለሉ ጠብቃቸው ልጆቻችን። ጌታዬ አምላኬ ሆይ አገራችን ችግር ተጠብቀልን፣ በህዝባችን ጋር ሆን። የህዝባችን ኃጢአት ይቅርበል፣ የልጆቻችን ኃጢአት ይቅርበል። አስተጋጀን ጌታዬ ሆይ። በለምዙ ላይ ለሁከቱ ይሆን ዘንድ ግድ ነው ያልከው ትንቢት የተፈጸመ ነው። ስለዚህ እኛ ደግሞ ዘመኑን እንድንዋጅ፣ ምን ላይ እንደቆምን እንድናስተውል፣ ራሳችን እንድንፈትሽ፣ በመሳችን ደግሞ እንድንቆም፣ መጣል የሚገባን ነገር እንድንጥድ እጃችን ያዘው። በሰላም አሳድረን፣ ግባችን መጨረሻችን የሁላችን ሰማይ ይሁን። የሁላችን ባርከን ጌታዬ፣ ተመስገን። ስለሁሉም ነገር ተመስገን። በሰላም አሳድረን፣ ክብር ለአንተ ይሁን። ስለሰማኝ እያከበርኩ ይህ ሙሉ ፍቃድ ይሁን በምትወደው ልጅ በሞተልን በጌታ በኢየሱስ ክርስቶስ ስም አሜን።
እግዚአብሔር ይባርክ። ጋሽ በቂ ተባርኩ ነበር። እግዚአብሔር አምላካችን ተመስገን ይሁን። ከሚቀጥለው ፕሮግራም ከመሄዳችን በፊት ነው